በስቱቀም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። ጤና ይስጥልን አድማጮቻችን፣ ይህ የምትደምጡት በስቱቀም ከተማ የሚገኘው የኢትዮጵያ ድምጽ ሬዲዮ ጣቢያ ነው። የኢትዮጵያ ድምጽ ሬዲዮ ዘወትር እሁድ በኢትዮጵያን ሰዓት አቆጣጠር ከጠዋቱ 4 ሰዓት እስከ 6 ሰዓት በ88.9 FM ሜጋሃርት የሚያስተላልፈውን የአማርኛ ፕሮግራም አሁን ጀመረ።
ታሙ አያሌውን ባይነስጋ ከወዳጄ ነብዩ ኃይሉ ጋር ነበር ወደ ካዲስኮ ሆስፒታል ያመራ ነው። እንደደረስን ሀብታሙ ከተኛበት ክፍል ውጭ ያገኘናቸው ነርሶች የጤንነቱ ሁኔታ መሻሻሉንና መናገርም እንደጀመረ አበሰሩን። ሆኖም ግን ጠያቂ ስለበዛ ለጊዜው ገብተን ልናየው እንደማንችል ነገሩን። እኛም የክልከላው ምክንያት ስላሳመነን አልተከራከርንም። በዚህ መሃል ድንገት የሆስፒታሉ አስተዳደር መጣና እኔን እንደሚያውቀኝ ከነገረኝ በኋላ ሀብታሙን ገብተን እንድናየው ፈቀደልን። መናገር ጀምሯል ስለተባለን ትንሽ ሊያዋራን እንደሚችል በማሰብ በተስፋ ተሞልተን ሀብታሙ ወደተኛበት ክፍል ስንገባ በሜዲያ እንደሚታየው ግሉኮስና ኦክሲጅን ተተክሎለታል። ልዩነቱ አይኖቹ መገለጣቸው ብቻ ነው። ነገር ግን ግራና ቀኝ ተዘዋዝረው ዙሪያ ገባቸውን መቃኘት የሚችሉ አይመስሉም። ብቻ ግን ፊት ለፊት የሆነ ነገር ላይ በትኩረት ተተክለው የቀሩ ይመስላል። ሀብታሙ የሆስፒታሉ አልጋ ላይ በጀርባው ተንጋሎ በተረጋጋ ሁኔታ ስለ አንድ ጉዳይ በተመስጦ የሚያስብ ይመስላል። በመሃሉ የሆነ ድካም ነገር ውስጥ ያደርጋዋል። አይኖቹም ይከደናሉ። ያ ትንታግ ፖለቲከኛ ለሚያውቀው ሁኔታው እጅት አንጀት ይበላል። ያ እሳት የሚተፋ ርትዑ አንደበቱ እንደዋዛ ታስሯል። ሲናገር የሩቅ ህልሙን የሚያመለክትባቸው እጆቹ ዝለዋል። በዚያ ነጎድጓዳማ ድምፁ አይቀሬውን የሥርዓት ለውጥና አዲስ ዘመንን በማብሰር ተቀናቃኞቹን በፍርሃት የሚያርደው ያቆፍጣና ወጣት ዛሬ ራሱን ማዘዝ አይችልም። የሀብታሙ ትንፋስ ያለችው በኦክሲጅን እርዳታ ነው። ይህን እውነት መቀበል ከባድና አንዳች ውስጣዊ ህመም የሚፈጥር ነው። ይህ ሰው አንድ ግለሰብ አይደለም። ይህ ሰው የሚሊዮኖች ድምፅ ነው። ይህ ሰው የብዙሃኑን ህልምና ተስፋ የተሸከመ የሩቅ ተጓዥ ነው። ይህ ሰው የራሱና የቤተሰቦቹ ብቻ አይደለም፣ ይልቁንም የሀገርና የህዝብ ውድና ብርቅ ሀብት ነው። እሺ ያም ይቅር፣ በሀገር ፍቅር የናወዘ ኢትዮጵያዊ ዜጋ ነው። ሀገሩን በመውደዱና የለውጥ አቀንቃኝ በመሆኑ ብዙ ዋጋ የከፈለ የሀገር ባለውለታ ነው። ሁሉም ይቅር፣ ሀብታሙ ሰው ነው። በራስ ወዳድነት ተነሳስቶ ማንንም የመጉዳት ሐሳብ የሌለው ንጹህ ሰው ነው። ስለሆነም እንደ ሰው ሰብአዊ ርህራሄ ሊነፈገው አይገባም። ከዚያም በላይ እንደ ሀገር ሀብትና ባለውለታ ማንኛውም ዋጋ ተከፍሎ ህይወቱ መትረፍ አለበት። የዚህን ባለ ራእይ ወጣት ይወት ለማትረፍ መንግስት ከማንም በላይ ኃላፊነት አለበት። ይህን አለማድረግ የኋላ ኋላ የማይሸከሙትን ተጠያቂነትና ጸጸት ያስከትላል። ሀብታሙ የመንግስትን ፖሊሲና አሰራር ቢነቅፍም መነሻው የሀገርና የህዝብ ጥቅም ነው። ስለሆነም ከግል ስሜትና ቂመኝነት ይልቅ የሀገርን ጥቅም ማስቀደም የመንግስት ኃላፊነት ነው። መንግስት ሀብታሙ አያሬው ባስቸኳይ ከሀገር ውጭ ሄዶ እንዲታከም በማድረግ ኃላፊነቱን ከመወጣት ባሻገር ከፍተኛ የፖለቲካ ትርፍ ሊያገኝ ይችላል። ይህን ለማድረግ ግን በጣም ዘግይቷል። ቢሆንም አልረፈደም። እኔ ግን ያ ቆፍጣና ወጣት ያለበትን ሁኔታ አይቼ የተሰማኝን በትክክል መግለጽ አልቻልኩም። ብቻ ግን ውስጤ በጭንቀት ሲታመስና በቁጭት ሲሰቃይ ይሰማኛል። በሰው ልጅ ልብ ውስጥ የሚከፋው ስቃይ ብዙ ማሰብና ምንም ማድረግ አለመቻል ነው ያለው ማን ነበር? ግሪካዊው ፈላስፋ ሄሮዶትስ ይመስለኛል። አሁን ላይ ያሻቸውን ማድረግ የሚችሉት ገዢዎቻችን ናቸው። አላህ ልብ ይስጣቸው። ካልሆነ ግን ፊታችንን ወደ አላህ እናዞራለን። ፈጣሪ አምላኬ ሆይ እባክህ ይህን ባለ ራእይ ወጣት ባጭር አትግጨው። ልጁንም በእዝነት አይንህ ተመልከታት። የባለቤቱንም ፈተና አታብዛው። ላንተ የሚሳንህ የለምና እባክህ ቀና አድርገው። አሜን። ጤና ይስጥልኝ አድማጮቻችን። ይህንን አሁን በፕሮግራማችን መግቢያ ላይ ያነበብነውን ጽሑፍ የላከው መሐመድ አሊ መሐመድ የተባለው ታዋቂው የቀድሞው የኢትዮጵያ አንድነት ድርጅት አመራር አባል የነበረው ወጣት ሲሆን እሱም ሀብታሙ አያሌውን ሊጎበኝ ሄዶ ያየውንና የተመለከተውን የተሰማውን ያካፈለን ነው። እንግዲህ ውድ አድማጮቻችን ስለ ሀብታሙ አያሌው ያለውን ሁኔታ በዛሬው ፕሮግራማችን ለመዳሰስ እንሞክራለን። የተለያዩ ሰዎችን እሱን የሚያውቁትን ከተለያዩ አካባቢዎች ለማነጋገር እንሞክራለን። ስለሱ ሁኔታም ያለው ሁኔታ ለመስማት እንሞክራለን። ለሱ የሚደረግ የተለየ እርዳታ ማድረግ የሚቻል ከሆነ ህይወቱን ለማዳን ህይወቱን አትርፎ ባለቤቱንና ውድ ልጁን አባታ እንዳያጡ ባለቤት እንዳያጡ ለማድረግ የሚደረገውን ሙከራ የኢትዮጵያ ድምጽ ሬዲዮንም በአቅሙ የሚቻለውን ያደርጋል። እንግዲህ እናንተም እንደምትተባበሩን በማንኛውም መንገድ ባለሙሉ ተስፋ ነን። ሀገር መውደድ ማለት ለሀገራቸው የሚታገሉ ለሀገራቸው የሚሰው ሰዎችን በተቻለ መጠን በምንችለው አቅም መርዳት ነውና እንዴት እንደምንረዳው እንዴትስ ፔቲሽን በመጻፍ መንግስትን ጥያቄዎች በማቅረብ ለዓለም መንግስታት ለተለያዩ ባልታኖች ይህን ጥያቄ በመወርወር በማንኛውም መንገድ እርዳታችንን ለማድረግ እንሞክራለን። እንግዲህ የተለያዩ ፕሮግራሞች ሌሎችም ይኖሩናል። ዜናም አለን፣ ሌሎችም ፕሮግራሞች ይኖራል። ከኛ ጋር እስከ 6 ሰዓት እንደምትቆዩ ባለሙሉ ተስፋ ነን። መልካም ቀን ይሁንላችሁ እንላለን። ፕሮግራማችንን እንቀጥላለን። አድማጮቻችን ይህ የምታዳምጡት ስቶኮልም የሚገኝ ኢትዮጵያ ድምጽ ሬዲዮ ነው። ኢትዮጵያ ድምጽ ሬዲዮ ዘወትር እሁድ ከጧቱ 4 ሰዓት እስከ 6 ሰዓት በኢትዮጵያ ሰዓት አቆጣጠር የሚያስተላልፈው ፕሮግራም እንግዲህ አሁን ጀምሯል። በዛሬው ፕሮግራማችን በመግቢያችን ላይ እንደገለጽነው ወጣቱ ኢትዮጵያዊ የነጻነትና የዲሞክራሲ ታጋይ ሀብታሙ አያሌው የደረሰበትን ችግር በተመለከተ ህይወቱን ለማዳን የሚደረገው ትግል ላይ የኢትዮጵያ ድምጽ ሬዲዮ ያቅሙን አስተዋጽኦን ለማድረግ ሙከራ ያደረገ ነው። እናንተም አድማጮቻችን በዚህ ሰባዊ ሙከራችን ላይ ትብብራችሁን እንደማትነፍጉን ባለሙሉ ተስፋ ነን። በዛሬው ፕሮግራማችን ላይ እንዳልኩት እንግዲህ እናተኩለው በዚህ ጥያቄ ላይ ይሆናል። አጠገቤ እንግዲህ እንግዶች አሉኝ፣ የሬዲዮኑም ደግሞ ተባባሪዎችና ሰራተኞች በዚህ ጉዳይ ላይ የተጠናቀረ ፕሮግራም ለመስራት የሚሞክሩ አሉ። እስቲ እነሱ የሚሉትን እንስማ።
መብራቱ አለ ዛሬ በዚህ ፕሮግራም ላይ ሰፋ ባለ ሁኔታ መንዘግበት ሂደቶች አሉ። ሪሊ ሀፍታሙን በደንብ የምናይበትና ኢትዮጵያ ውስጥ ያለው የሰብአዊ መብት አያያዝ ሁኔታዎች ከየት ወዴት የሚለውንም በዛው ለመዳሰስ እንሞክራለን። በዚህ ሂደት እንድታግዘን ዛሬ አንድ እንግዳ ጋብዘናል። ኢየሩሳሌም አበረከኛ ጋነች የተሻለ እውቀትና ጠለቅ ያለ ግንዛቤ ማላ ስለ ሀብታሙ በዚህም ብቻ እናበቃም፣ ወደ አገር ቤትም ወደ አፍሪካም ጎራንልና ከተለበት እሱን የሚያቁ ሰዎችም በስልክም ለማስገባት እንሞክራለን። በዛሬ ፕሮግራማችን እንግዲህ አድማጮች ከኛ ጋር ሆኖ እስከ ፕሮግራማችን መጨረሻ ድረስ አብረው እንዲቆዩ ነው የምንጋብዘው።
መብራት ግን ከሁሉ በፊት አንዳንድ ውዥምብሮች ይፈጠራሉ፣ ይበተናሉ። አያድርስበትና ፌስቡክ ላይ ሞተ ብሎ የጻፉ ነበር አሉ። ትናት ማታ እንጃ የሰው ልጅ ምን አይነት አእምሮ እንዳለው አላውቅም። የሌላውን ሰው ከዚህ ዓለም መለየት ለምን እንደሚመኝ አላውቅም። ለማንኛውም በምን ሁኔታ ላይ ይገኛል?
ሀብታሙ አሁን ያው በሕክምና እርዳታ ስር ነው ያለው። ስቲል እስካሁን ያለው ያለበት ሁኔታ ለህይወቱ እጅግ በጣም አደገኛ ሁኔታ ላይ ነው ያለው። እንደውም ህመሙን ማቋቋም ከሚችልበት ደረጃ በላይ ነው ያለው እና በማደንዘዣ ነው ትሬት እየተደረገ ያለው። ለ24 ሰዓት የሚቆይ ማደንዘዣ እየተወጋ በዛ መካከል እንቅልፍ ተኝቶ በሚነቃባቸው አጋጣሚዎች ነው ቤተሰቦችንም በተወሰነ መልኩ እንጂ አሁን ያለበት ደረጃ ለህይወቱ እጅግ በጣም አስጊ ነው እና በዚህ ሁኔታ ከቀጠለ እንግዲህ ኢትዮጵያ ከዚህ በፊት ያጣቻቸው በስርዓቱ አስከፊ ሂደት ውስጥ ያጣቻቸው ነፍሶች አሉ። ከዚህ ውስጥ ደግሞ እጅግ በጣም ትልቅ ቫልዩ ያለው ሰውም የሚያሳጣበት የስርዓት ሂደት ነው ያለው እና አፋጣኝ ምላሽ ካላገኘና ሶሉሽን ካላገኘንበት ሀብታሙም የዚህ ትልቅ አደጋ ያለ እድሜው በተለይ ደግሞ ኢትዮጵያ በዚህ ሰዓት የምትፈልጋቸው ትልልቅ አቅምና ብቃት ያላቸው ሰዎች መካከል የሚጠቀስ ነው ሀብታሙ።
ይሄንን የኢትዮጵያ ድምጽ ሬዲዮ የሚያደርገውን የእርዳታ ማንኛውም እርዳታ እሱን ለመርዳት ሙከራ ላይ ሁለት ኢትዮጵያን ስዊድን ያሉ ግለሰቦች
እርዳታውን ለሚፈልጉ ሰዎች በስልክ ይገባሉ። እስቲ
ስለሱ ብትነግሪኝ።
ስለሱ ምን እንላለው ነው በስልክ በኋላ ላይ እናስከባቸዋለንና መርዳት የሚችል ትዝታና ሙልጌታ ናቸው። መርዳት የሚፈልጉትን ማንኛውም ኢትዮጵያዊ ይሆነ ለዚህ ሰው ያስፈልጋዋል የሚለውን እንግዲህ
ጀምረዋል። እነሱ ይሄን ነገር ጀምረዋል፣
ማሰባሰብ ጀምረዋል። በዛ ላይ ተጨማሪ
ምንድን ነው እርዳታው? ምንድን ነው እርዳታው የሚያሰባስቡት? ምንድን
እንግዲህ ሀብታሙ አገር ቤት ሆኖ በእኛ ከዚህ በሰበሰብነው ገንዘብ ይታከማል ማለቱ ከባድ ነው። የሕክምና አገልግሎቱ ውጭ ሀገር ይሁን ተብሏል። ግን ቤተሰቡንም እዛ ላለውም ሰው
ልጁ ባለቤቱ
ያቅም እርዳኛ የምንችለውን ያሉት ለልጁም
ካለችን እናካፍላቸው
እንደዛ ነው አሰባቸው።
እንዲነሱን
ሕክምናውን ይችላል ማለት አይደለም።
እናውን ሳይሆን እኛ ሁለት ዳቦን በላ እንደሆነ በአንዱ ዳቦ መኖር ስለምንችል አንደኛውን ዳቦ ለሱ እንስተው መሰለኝ። እንደሱ ነው። በጣም ጥሩ። እንግዲህ አንቺ እንደምትዩ ከሆነ ሙሉጌታ እና ትዝታ ይሄን ነገር already ጀምረውታል እና በሱ ላይ እነሱ ወደ ኋላ ይገባሉ። በጣም ጥሩ። ጄሪ ነው ምልሽ ኢየሩሳሌም ምንድን ነው የምትይው? ታውቂዋለሽ ስለ የበለጠ ከኛ የበለጠ አንቺም በቅርብ የመጣሽ ስለሆነሽና ደግሞ ስልጣኑ አከባቢ ነው የሚባለው
የፖለቲካው ስልጣን ምን አልባት የተወሰነ ትንሽ ባክግራውንድ ሰጣን ስለሷ
እንደገባ
ወደ ፕሮግራሙ
በጣም ቆንጆ
አድማጮቻችንም ስለሷ
አካባቢ
ግንዛቤ ከብኬትኛው አንግል አንጻር ያላትን ግንዛቤ እንደምታስረዳን መረዳት ይችላሉና ስለሷ ትንሽ ብላን ወደ ሀብታሙ ጉዳይ እንመጣበት ሂደት ይኖራል።
እሺ አመሰግናለሁ ሁላችሁንም ይሄን እድል በማግኘቴ የተሰማኝ ታላቅ ደስታ ነው። እኔ ያው ከዚህ በፊትም በኢሳትም ላይ በዚሁ ሬዲዮም ላይ ቀርቤ ተናግሬያለሁ ግን አሁንም አዳዲስ አድማጮች ሊኖሩ ስለሚችሉ በማለት ዳግሜ የነበርኩበትን ሁኔታና ሀብታም እንዴት እንደማቀው ባጭሩ ለመግለጽ ሞክራለሁ። እኔ ኢየሩሳሌም አበረባዳለሁ አዲስ አበባ ከተማ ላይ በጋዜጠኝነት የኮሙኒኬሽን የአዲስ አበባ ኮሙኒኬሽን ላይ ነበር ሰራይ ነበርው። ከዛ በኋላ ግን የአዲስ አበባ ሴቶች ህጻናትና ወጣቶች ጉዳይ ቢሮ የሴቶች ዘርፍ አማካሪና የአዲስ አበባ ኢሃዲክ ሴቶች ሊግ ምክትል ፕሬዝዳንት ሆኜ ነው ሰራይ ነበርው። ከዛ በኋላ ለአምስት አመታት ነው በዛ የቆየሁት። ካፕታሙ ጋር የምንተዋወቀው ከኔ በፊት ነው ፖለቲካ ትግሉን ቀድሞ የተቀላቀለው። ሲጀምር ሀብታሙ በወጣቶች ማህበራት አካባቢ ነበር ሲንቀሳቀስ የነበረው። ያው የወጣቶች ማህበር ነጻ ነው ይባላል ዙር ዙሩ የኢሃዲግ ነው። ሀብታሙ ኢሃዲግ ነበር። ከዛ በኋላ በጣም ኢንፍሉዌንሻል ልጅ ነበር ጥሩ ቀጥ ያለው ልጅ ነበር ተሰሚነት ነበረው። ሐሳቡን ተናግሮ የመግለጽ የማሳመንና ሎጂኮች ላይ መርሆች ላይ ቆሞ የመከራከር አቅም ያለው ልጅ ስለነበረ ያው የኢሃዲግ አመራሮችም አምነውበት በነፋስ ስልክ ክፍለ ከተማ የኢሃዲግ የህዝብ ግንኙነት ኃላፊ ሆኖ ተሾሞ ሲያገለግል የነበረ ልጅ ነው። ከዛ መጨረሻ ላይ የአዲስ አበባ ወጣቶች ፎረም ላይ ገብቶ የወጣቶች ፎረም ይሄንን ስልጣኑን ለቆ ነው አልፈለገም ኢሃዲግ ሆኖ መቀጠል። ፎረሙም ላይ ገብቶ ሲናገር ሲያገለግል ነበር ከወጣቶችን እያስተባበረና እንዳልኩት ተሰሚነት ያለው ልጅ ነው። ከዛ በኋላ ግን ከኢሃዲግ አሰራር ጋር ከህሊናው ጋር የሚጋጩ ነገሮች ስለነበሩ ወደ ደቡብ አፍሪካ ተሰዶ ለሁለት አመታት ቆይቶ ነበር። በዚህ መሃል ካስካሉ ካን ትሬዲንግ ጋር ተያይዞ የትኬት ሽያጭ ነበር የደቡብ አፍሪካ ተዝካላችሁ ማህበሩ በፈቃደኝነት ትኬቶችን ሲያሻሽጥ የነበረ በመሆኑ በዛ ክስ ውስጥ ለማስገባት ጥረት ተደርጓል ግን አልተሳካም። ጥቃቱን ማጥቃት ልጁን ማጥፋት መታሰብ የጀመረው ከዛ ጊዜ ጀምሮ ነው። ለምን ራሱን የቻለ ኢንፍሉዌንሻል የማሳመን ችሎታ ያለውና ላመነበት እስከ መጨረሻ የሚሄድ ልጅ ነበር። ከደቡብ አፍሪካ ሲመለስ እሱ በቀጥታ የገባው ወደ ፎረሙ ነበር። የወጣቶች ፎረም ማለት በአዲስ አበባ ከተማ የተቋቋመ የሴቶች ፎረም አለ የነዋሪዎች ፎረም አለ አደረጃጀት ነውና ብዙ ወጣቶች አሉበት። ፎረሙ ነጻ ነው የሚባለው ነገር ግን ዞሮ ዞሮ የኢሃዲግ መንግስትን ወግኖ ነው የሚያገለግለው። ከዛ ውጪ ከሆነ እየተገመገመ ይስተካከላል። ወደዛ መጣ ማለት ሀብታሙ ነገሮችን ይቀይራል። ስለዚህ እንዳይገባ ነው እንዳይገባ ነው የተደረገው። በዚያ አጋጣሚ ነው ስልጣን ላይ ነበርኩ የአዲስ አበባ ኮሚቴ ጽህፈት ቤት ሰራተኛ ነኝ እንዳልኳችሁ የኢሃዲግ ሴቶች ሊግ ምክትል ሊቀመንበር ስለነበርኩና በግምገማችን የታየው እንዳይገባ እንዲደረግ ነው።
ስንገመግሙ ነበር
አው በትክክል
ሁላችሁም ይገባችሁ አንቺንም ሰሪ ይገባሽ ነበር እሱ እንዳይገባ ሙከራ
ነበር። አው በግልጽ ነው። ለምን እንግዲህ ኢሃዲግ ውስጥ ብዙ ውጭ ያለው አካል ኢሃዲግ ውስጥ ክርክር የሌለ ኢሃዲግ ውስጥ ሆኖ ኢሃዲግ ሆኖ ኢሃዲግ የሚሰራውን ነገር የማይቃወሙ ሰዎች ያሉ ይመስል ይሆናል እንጂ ውስጥ ሆኖ ኢሃዲግም ውስጥ ሆኖ ኢሃዲግ የሚሰራውን ነገር የሚቃወሙ አሉ። ስለዚህ የኢሃዲግ ስልጣን አለው የማንሳት የማሰር ብዙ ነገር ይታወቃል። ግን አባል እስከሆንኩ ድረስ ራሴን ሐሳብ በገነጻ መግለጽ ይችላልው ብለው የሚያምኑ ብዙ አባላቶች አሉ አመራሮችም አሉ። ተቀጠላላህ ተቀጠልም ሌላ ጥያቄ ነው እንግዲህ። ስለዚህ በወቅቱ ሲገመገም እኔ አንዷ ነበርኩኝ። የወጣቶች ሊግ የወጣቶች ፎረም የሴቶች ፎረም በወጣትም በሴትም ማህበር ፎረም ሊግ የሚባል ሶስት አደረጃጀቶች መሪዎቹ እንደገና የኢሃዲግ ጽፈት ቤት የኛ ኃላፊ ማለት ነው የአደረጃጀት ዘርፍ ኃላፊ የሚባል አለ እሱ ነው እንግዲህ የሚያስገመግመው አጀንዳውን ይዞ። ዞሮ ዞሮ እኛን ማሳመን የሚያስፈልገው ለምን መሰላችሁ? ይሄን ሰው ለማንሳትም ወደ ተለያየ ማቅጣጫ ለመውሰድ የኛን ይሁንታ ማግኘት ወይም ደግሞ የነሱን ይሁንታ በእኛ ላይ በመጫን እኛን በዲሞክራሲያዊ ማዕከላዊነት ነው ብትይም የዲሞክራሲያዊ ማዕከላዊነትን በማክበር ውስጥ መጠርነፍ አለብሽ ከዛ ውጪ ወጥሽ ከስብሰባው እሱን ሚደግፍ ስራ ከሰራሽ አንቺን ተጠያቂ ትሆኛለሽ ማለት ለዛ ነው ግምገማዎች የሚካሄዱት በዛ ግምገማ ላይ ሀብታሙ የፎረሙ አመራር ሆኖ እንዳይቀጥል ያው ያስካሉ ካን ትሬዲንግ ኬዝ ሌሎችም ኬዝ መጡ ለማሳሰርም ጭምር ነበር የተሄደው ግን ማሳሰር የሚቻልባቸው ምንም አይነት ኤቪደንሶች እንደሌሉ መታሰር እንደሌለበት ነበር ክርክሩ ያ ኃይል አሸነፈ ግን ፎረም ውስጥ መቀጠል አይችልም አትሊስት እነዚህ አይነት ስሞች ይያሉበት መቀጠል አይችልም በሚል እንዳያስቀጥሉ ፎረሞች ታዘዙ ማለት ነው በዛ መድረክ ልጁ ምን አደረገ ፎረሙን ተወና የወጣቶች ባለራይ ማህበር የሚል የራሱን የቻለ ማህበር መሰረተ ይሄንን ሲያረግ ደግሞ ከሲቪልና የሲቪክ ማህበራት ኤጀንሲ ፈቃድ ሰጪ አካል አለ በሚኒስተር ደረጃ በአገር አቀፍ ደረጃ እዛ ሄደው ፈቃድ ነው ያወጣው እና በዙሪያው እሱን መሰል ወጣቶች አሰባስቧል ፎረም ሊሆኑ ይችላሉ ሊግ ሊሆኑ ይችላሉ ማህበር ሊሆኑ ይችላሉ ግን እሱን የሚያምኑና ራዩን የሚከተሉ ልጆች ተከተሉት ማለት ነው ተመስረተ ከየክፍለ ከተማው 50 በ500 አባላት 10 ክፍለ ከተማ ነው ያለው ይሄንን መስረተው ሲንቀሳቀሱ መጀመሪያ ላይ ችግር አልነበረው ችግሩ የመጣው የወጣቶች ፎረም የሚባለው ድሮ ሲመራው የነበረው መዋቅር ሙሉ ለሙሉ ሪሶርስ ኢንፑት ሆነ ለወጣቶች ባለራይ ማህበር ፎረሙ አይ ድጋፍ ያረግ ነበር ለምን ይሄ የወጣቶች ባለራይ ማህበር ገንዘቡ ከአባላት አቅም ነው ሌላ የሚደግፈው የኢሃዲግ አካል የለም ፈቃደኞች ስላልሆኑ ነው አንፈልግም ብለዋል ድጋፍ ለምን ኦቨር ኮንትሮል እንዲያርጓቸው እንዲቆጣጠሯቸው ስላልፈለጉ
አይ ተጠየቀ ጥያቄ ነበር
ማለት
ለኢሃዲግ አካላቶችም የፋይናንሻል ድጋፍ እናርግላችሁ ምን ጥያቄ አለ ግን
ለመቆጣጠር ነው
ፈቃድ አውጥተው ልጆቹ ወደ ስራ እየገቡና እንቅስቃሴ እየተጠናከረ ሲሄድ ከኢሃዲግ ጽፈት ቤት የመጣ የድጋፍ ጥያቄ ነበር ለማህበሩ እና ማህበሩ አላመነበት እንግዲህ ማህበሩን የሚመራው ሀብታሙ ነው ሀብታሙ ኢሃዲግ ነበር ኢሃዲግ የሚሄድበትን አቅጣጫ ያቃል ስለዚህ የማህበሩ አቋም ይሄን እንዲሆን ተነጋግረው ከኢሃዲግ ፈጽሞ ድጋፍ አንፈልግም እኛ ነጻ ሆነን ከተቃዋሚ ኃይሉም ጋር ከገዢው ፓርቲ ጋር በስምምነት እንሰራለን ለኢትዮጵያ ነው እኛ ምንሰራው የሚል አቋም ነው ይዘና ከልዩነታችን ይልቅ አንድነታችን ይበልጣል የሆነ የአጼ ቴዎድሮስ አባባል ነውና ከልዩነታችን ይልቅ አንድነታችን የበለጠ እንደሆነ ኢትዮጵያዊነትን የሚያጠናክር ጥቅስ ነው አሴ ሎጎ ይዘው የተነሱት እሱንም አውርዱ ነው የተባሉት ባነር ላይ ጽፈውና ግጭቱ ቀጥሎ ለማሳጠር ያክል የወጣቶች
እንፈልጋለን አሁን ለምሳሌ ይሄ ከልዩነታችን አንድነታችን ይበልጣል የሚለው ባጭር አነጋገር ምንድነው ለምንድነው ኮሎጎ ለምንድነው አውሩዱ የሚባሉት ከልዩነታችን አንድነታችን ኢሃደግ ልዩነታችን ይብሳል ነው የሚለው
ከልዩነታችን አንድነታችን የሚበልጥ ነው ብለው መነሳታቸው ያልተወደደበት ነገር አንደኛው ይሄ የድሮና ፋቂ ስርዓት ምናምን የኢትዮጵያ አንድነትን ስትሰብክ አይመችም በኢሃዲግ ስርዓት ውስጥ መጀመሪያ ማንነት ግን ብሔር ከአማራ ብለህ አማራ ኢትዮጵያዊ ኦሮሞ ኢትዮጵያዊ ያለ ከመጀመሪያ ይሄ በዘረኝነት የመከፋፈሉ ነገር ፎከስ አድርጎ ነው እየተሰራ ያለውና እና ሀብታሙ ደግሞ የፖለቲካ ልዩነት የብሔር ልዩነት ምናምን እዛ ላይ ኩዌሽን አይደረግም ሁሉም መጥቶ በአንድነት ነው ኢትዮጵያዊነት ነው ከምንም በላይ ቀዳሚው ነገራችን ኢትዮጵያዊነት ነው ኢትዮጵያዊነት ሲተናከር ሁሉንም ነገር አድሬስ እናረጋለን ብሎ በየጎጥ ግን ከተከፋፈለን የሚኖረውን ችግር ይፈጠራል ሌላው
ኢየሩሳሌም ይቅርታ አሁንም በጣም ኢምፖርታንት ነው ለኔም ለአድማጩም ይሄ መንግስት ከሚወሩ ባሻገር በእውነት እንደዚህ አይነት እንትን ይከተላል ማለት ነው ልዩነን አንድ አይደለንም የሚለውን ነገር ማንጸባረቅ ነው በእውነት የሚፈልገው አንቺ ዘው ስለነበርሽ ነው
ምናልባትም ኢየሩሳሌም ካቋረጥሽ አይቀር ተጨማሪ ጥያቄዎች መጠየቅ ፈልጋለሁ ሀብታሙን አድማጮቻችን በደንብ አድርገው መረዳት እንዲችሉ የወጣቶች ባለራእይ ማህበር ሲነሳ ሲቆቆም እንደ አላማ ወይም እንደ ግብ አድርጎ የተነሳበት ዋና አላማ በዚሁ መልኩ ብንጠቅሰው መስራችን ደግሞ ነው መጠነ በግልጽ ሪሊ የሱ ኢንተረስት እና ማንነትን በዛ መልኩ ያሳየናል ብዬ ስላሰብኩ ነው። ይቅርታ።
ትክክል ነው። በጣም ብዙ ሰፊ ነገሮችን ነው የሚያነሳው ወጣቶች ራዕይ ለራዕይ ማህበር ግን በዋናነት ያተኮሩ መሰረታዊ ነጥቦችን ለማንሳት ያክል አንደኛው ማንኛውም ዜጋ እንደ ዜጋ ስራ ማግኘት እንዲኖረው አላማ አንግቦ የተነሳ ነው። ኢሃዴክ ሆንክ አልሆንክ፣ ተቃዋሚ ሆንክ አልሆንክ፣ የስራ እድል የዜግነት መብት ነው። ስለዚህ አንዱ ፕሮጀክታቸው የስራ እድል መፍጠር ነው ለወጣቱ። ይሄም የአባልነት ግዴታ ያው ሲስተሙ የፈጠረውን ነገር ለመስበር የተነሳ ራዕይ ነው። ኢሃዴክ ካልሆንክ ስራ አታገኝም። ይሄንን ለመስበር እነሱ ምንድነው ያሉት? የየትኛው ብሔር፣ ሃይማኖት፣ ፖለቲካ የማያስቆመው የስራ እድል መፍጠር አንዱ አላማቸው ነው። ሌላኛው ኢትዮጵያዊ አንድነትን መስበክ ነው። ኢትዮጵያዊ አንድነታችን ከልዩነታችን በላይ ነው። ይሄ ደግሞ የአጼ ቴዎድሮስ አባባል ነው። ያንንም ሪፈር አርገው ነው የተነሱበት ምን እንደሆነና ኢትዮጵያ ወዴት ማምራት እንዳለበት ቪዥን አላቸው። ሃይማኖት፣ ፖለቲካና ዘር የተለያዩ ነገሮች ልዩነት በማይፈጥርበት ተቋም ውስጥ ገብተን አንድ ሆነን ራሳችንን በስራ ተጠቃሚ እናድርግ ነው። በቃ ይሄን ነው እያሉ ያሉት። ፖለቲካ ፒውር ፖለቲካን ሜንሽን አያረጉ። ነጻ ደረጃጀት ናቸው ፈቃዳቸው። ይሄንን ራዕይ ይዘው ሌላኛው የኢትዮጵያ ፖለቲካ ውስጥ የምርጫ ታዛቢዎች ሆነው መቅረብ ይፈልጉ ነበር። ለምን? የአዲስ አበባ ማህበር አለ፣ የአዲስ አበባ የሴቶችና የወጣቶች ማህበር አለ። ሲቪክ ማህበራት ተብለው ምርጫ ታዛቢ እነሱ ናቸው። ባለፈው ኢንተርቪው ላይ ገልጨዋለሁ፣ ኢሳት ላይ ገብቶ ማየት ይቻላል። የወጣቶችና የሴቶች ማህበር መሪዎቻቸው ኢህአዴጎች ናቸው። ከኛ ነው የሚወሰዱት። የወጣቶች ሊግና የሴቶች ሊግ አባላት የማህበርን ካባ ለብሰው ከዛ በኋላ ማህበር ሲቪክ ማህበሩን እንዲመሩ ይደረጋል። ምርጫ ቦርድ መጥቶ ምርጫ የሚታዘቡ አካላትን ስጡኝ ሲል ከወጣቶችና ከሴቶች ማህበር የኢሃዴግ አባላት የሆኑ የማህበሩን ካባ የለበሱትን ነው ምናስገባው ምርጫ ላይ
ሚናውን የሚጫወቱት ነው።
ትክክል። ይሄን ሀብታሙ ያውቃል።
ይሄን ውስጥ ስለነበረ ታሪካቸው
ያውቃል። ደጋፊዎቹም ተከታዮቹም የባለራዕይ ወጣቶች ማህበር እየሆኑ የመጡትም ከሊግ ነው። ባይዘው ከሊግም ከማህበርም ከፎረም የሚወጡ ናቸው። ያውቁታል። ሌላውም ጆይን ያረጋቸው በዚህ ውቀት ይሄ። ስለዚህ የባለራዕይ ወጣቶች ማህበር አንዱ አላማው ይሄ ነው፣ የምርጫ ታዛቢ መሆን ነው። የምርጫ ታዛቢ ሲሆን ደግሞ ነፃ ወጣቶችን ማስገባት ነው። ለምን? ነፃ ወጣቶችም አሉት ማህበሩ ማለት ነው። የወጣቶች ባለራዕይ ማህበር ኢሃዴግ ያልሆኑና የኢሃዴግ አካሄድ ትክክል አይደለም ብለው የሚያምኑ ነፃ ታዛቢዎች ሆነው መቀመጥ የሚችሉ ኃይሎች አሉት። ብዙ ነው። ፎረም ላይ ስትመጪ ማህበር ላይ ስትወጪ ግን መልኩ አንድ ነው እና ተመርጠው ነው እንዲገቡ የሚደረገው ምርጫ ላይ። ይሄንን ለማስተካከል የምርጫ ታዛቢ ሆኖ መቀመጥ ነበር የወጣቶች የ2000 አዎ ባይዘው የተመሰረተው 2004 ላይ ነው እንደ ኢትዮጵያ አቆጣጠር። የታርጌት ያደረጉት የ2007 ምርጫ ላይ ታዛቢ ሆኖ መቅረብ ነው። በዚህ ሂደት ውስጥ ነው ሀብታሙ አሁን ለደረሰበት ነገር የደረሰው በዚህ ትግል ውስጥ መሆኑን እያየን እንድንሄድ ነውና በይሄኛው ስናጠቃልለው ወጣቶች ራዕይ ማህበር በ500 አባላት ተመሰረተ። ፎረሙ በማቴሪያል በገንዘብ በተለያዩ ነገር መደገፍ ጀመረ። ግምገማው እኛ ጋር ተጧጣፈ ማለት ነው። ኢህአዴግ ጽፈት ቤት ለምን ፎረሙን የሚደግፈው የአዲስ አበባ ከንቲባ ጽፈት ቤት ነው፣ ማዘጋጃ ማለት ነው። ይሄ ፒያሳ ያለው እሱ ነው የሚደግፈው። ከግማሽ ሚሊዮን ብር በላይ ነው አመታዊ ባጀታቸው። ስለዚህ ለምንድን ነው ለእናንተ የተሰጠውን ባጀት ለሌላ ማህበር የምትሰጡት ነው? እነሱ ደግሞ የሚሉት የሌሎች ወጣት ማህበራትን ማጠናከር አላማችን ነው፣ መመሪያችንም ደንባችንም ይላል፣ እናንተም ትደግፉናላችሁ። ስለዚህ ለዛ ነው ነው። ከዛ በኋላ የወጣቶች ባለራዕይ ማህበር ነፃ ማህበር አይደለም ተቃዋሚ ነው የሚል ሎጂክ ነበር የመጣው። ተቃዋሚ ናቸው የሚያስብሉ የተለያዩ እንትን ሐሳቦችን ተለጠፈባቸው፣ ሌብል ተደረጉ። ስለዚህኛ አይደሉም ብለን መከራከር የምንችልባቸው ግራውንዶችን የሚያሳጡ የተለያዩ መረጃዎች ደርሰውናል። ከደህንነት ቢሮ ይሄ መጥቶልናል ነው የምትባለው። አልክም አላልክም የመጨረሻ አቅጣጫ ይቀመጣል። ከዚህ በኋላ ፎረም ላይ ያሉ አመራሮች የወጣቶች ባለራዕይ ማህበርን እንዳይደግፉ ዳይሬክሽን ይቀመጥ ጀመረ። በዚህ ሰዓት ካስተዋወሳችሁ ወይም ሌሎች አድማጮችም ሰምተው ከሆነ የኢትዮጵያ ኢሳት ላይ የኢትዮጵያ ሳተላይት ቴሌቪዥን ላይ ገብተው ሀብታሙ አያሌውና ኤልያስ ባህሩ የሚባሉ ሁለት ልጆች ኢንተርቪው ሰጥተው ነበረ። ኤልያስ ባህሩ የወጣቶች ፎረም ስራ አስፈጻሚ ነው። ሀብታሙ አያሌው ደግሞ የወጣቶች ባለራይ ማህበር ነው ያጋጠማቸው ያለውን ችግር ለኢሳት መግለጫ ሰጡ ማለት ነው ኢንተርቪው ተደረጉ ወጣት ኤልያስ ያለውን ፋክት አስቀመጠ እኛ ተላላኪ ነን በገንዘብ ስለሚደግፉን ከሌን ቀረቡ ከሌሹ ነው የምንባለው በሚል ያለውን ፋክት አስቀመጠ ከመንግስት ጋር ለመስራት እየሞከሩ እንዳለ ነገር ግን ያለውን ተጽዕኖ በዚህ ጊዜ አስቸኳይ ግምገማ ተጠራን አንደኛ ሊጉ ኃላፊነት አለበት ወጣት ማህበርና ፎረም የኢሃዴግ ሆኖ እንዲቀጥሉ የመገምገም ለምን ይሄንን ኮንትሮል ሳታርጉ ፍራክሽን የሚባል አደረጃጀት ተፈጥሮልናል ሊጉ እንዲመራው ማለት ነው ስለዚህ በዛ መንገድ ባለማስተካከል እኛም ተወንጃ ይሆንን እነሱም ደግሞ ለምን መግለጫ ሰጣችሁ መንግስትን በሚቃወም በሚል ፎረሞች አጥሩ በሚል የተለያየ ጫና የፈጠረና ያንን ባናስተካክል ርምጃዎች ሊከተሉ በሚችሉበት ሁኔታ ላይ ተገፍተን ያንን የማጥራት ስራ እንድንሰራ ተደረገ በዚያ አጋጣሚ ኤልያስ ባህሩ ከወጣት ፎረም አመራር እንዲባረር ተወሰነ ማለት ነው ልጁ የትግሉን መቀጠል ስላልቻለ በተለያየ መንገድ ራሱን ችሎ ወደ ሌላ ሁኔታ ገባ ሀብታሙ ፕሬዠር ተፈጠረ በሚመራቸው መድረኮች ላይ ግጭት እንዲፈጠሩ እንዲሸማቀቁ ይደረጋል እነሱን ወንጅሎ ወደ ሰርቪስ ማስገባት የሚያስችል አካሄድ ነበር የሚካሄደው ስለዚህ ሀብታሙ ምንድነው ያደረገው በቀጥታ የወጣቶች ባለራይ ማህበርን ፕሬዝዳንትነቱን ለቆ ወደ ፒውር ፖለቲካ ወደ አንድነት ፓርቲ እንዲቀላቀል ተገፋ ከዛ በኋላ እሱ ግን ያደረገው ፖለቲካ ውስጥ ብዙ ታዋቂነት የሌለው ኒውትራል የሆነ ሰብሳቢ እንዲሆን መርጠው አስቀመጡ ያ ወጣት ሌሎችን ወጣት ያስተባበረ ፕሬዠሩን ለመቀነስ ነው እንግዲህ ኢሃዲግ ፕሬዠርን ያ ወጣት ሌላውን ያስተባበረ እንዲቀጥል ተደረገ ይህ ሲሆን እንግዲህ ወደ 2007 እየተጠጋ ነው 2006 ፈቃዳቸው ለማሳደስና የ2007 ምርጫ ላይ ለመቅረብ ለምርጫ ቦርድ ጥያቄ ያቀረቡበት ወቅት ነው ይሄ ሲደረግ የምርጫ ቦርድ አንቀበል ማለት የወጣቶች ባለራይ ማህበር ታዛቢ ሆኖ አይቀመጥ ምክንያት የለም ከዛ በኋላ ምንድነው የኤጀንሲው ፈቃድ ማደስ ነበረበት የሲቪክ ማህበራት ፈቃድ ሰጪ አካል እሱም ቢሆን ከበላይ አቅጣጫ ስለመጣልን ፈቃዳችሁን አናድስም ከዚህ በኋላ እናቃችሁን በሚል ፈቃዳቸውን ከለከሏቸው በዚህ አጋጣሚ እንግዲህ እና ኢየሩሳሌም እና ያሬድ መጨረሻ ላይ ወደ ሰርቤትም ወደ ኬንያም ነጥላይ ታረቀኝ ሌሎችም እንደዚህ ወደ በርሃም የገቡት ወደ ነሚሮን ሁሉም እነዚህ ወጣቶች የወጣቶች ባለራይ ማህበር አባል የነበሩ ናቸው ወደ ፒውር ፖለቲካው ተገፍተው ተመተው ነው ይሄ ለራይ ወጣቶች ማህበር
ያስቲ ምናልባት እዚህ ጋር ወደዚህ ፖንቾስን መጣ ጥላይ ታረቀኝንም በስልክ አስገብተን ለማናገር ምን ሞክርበት ሂደቶች አሉ ከተሳካለን ከሱ ጋር አንድ ላይ ሆነን እንድናዳብረው ነው ያው የዛሬ የእለቱ ዋና ፕሮግራም አላማ ምንድነው የሀብታሙን እንዴት አድርገን መርዳት እንችላለን በአገር ውስጥም በአገር ውጭም ያሉ እንቅስቃሴዎች አሉ አንዳንድ ሰዎች ያርጉ ያሉት እንቅስቃሴዎች አሉና የሰማያዊ ፓርቲ ያወጣው መግለጫ አይተናል ለአንድነቶችም አሉ ኢቭን አምነስቲ ኢንተርናሽናልም ያስገባበት ሁኔታ ለሀገር ውስጥም በተለያዩ ኤምባሲዎች በኩል ፕሬሸሮች እንዲደረጉ እየተሞከሩ ያሉት በዋናነት ግን አሁንም እየተጠየቀ ያለው ለሀብታሙ ኢትዮጵያ ውስጥ ያለው መሰረታዊ የህገ መንግስቱን የሚፈቅድለት በህይወት የመኖር መብቱ ነው መጥቀስ እንችላለን እንትን ላይ ካየን አንቀጽ 14 ላይ ምዕራፍ 2 ላይ ኢትዮጵያ ህገ መንግስቱ ያው ምናቆ ነው ወያኔ በአገራችን ላይ ህገ መንግስቱን ከመድፈር ላይክ በአለም ደረጃ በማይት ላይክ ሚስተካከሉ የለም የራሱን ህግ
በመጻፍበት ቀለም ዋጋ ያነሰ ነው
ያነሳ ተገባበር ነው ግን እስቲ ለማወቅ ያክል አንቀጽ 14 የሚለው የህይወት የአካል የደህንነት የነጻነት መብት ማንኛውም ሰው ሰብአዊ በመሆኑ የማይደፈርና የማይገሰስ በህይወት የመኖር የአካል ደህንነትና የነጻነት መብት አለው ይላል ስለዚህ ጋር ስለዚህ ምንድነው በዋናነት በህይወት የመኖር ጥያቄ ነው በዚህ ጋር የተጠየቀ ያለው ህገ መንግስታዊ ጥያቄ ነው መንግስት እየተቀበለ እያስፈጸመ ማስፈጸም የተቸገረበት ነገር ምንድነው የራሱ ነገር ነው አሁን የሚጠየቀው ያለው ህገ መንግስታዊ መብት ሌላ ነገር አይደለም ሰብአዊ መብት ነው በህይወት የመኖር ሰብአዊ መብት ነው የተጠየቀ ያለውና በዋናነት ይሄ ነገር ተፈጻሚ እንዲሆን በብዙ አካላቶች ክፍት እየተካሄደ ነበር ኬንያም ላይ የረሃብ አድማ አምነስቲ ኢንተርናሽናል ቢሮ ላይ ተካሂዷል ስለዚህም ጥላይነ በደንብ የለተሳተፈ ስለነበረ በደንብ እሱማ ወይ እንችላለን ግን ዋናው ነገር እዚህ ሀገ ነገር ምን ማድረግ እንችላለን እንደ ኢትዮጵያ ሬዲዮ ድምጽም ይሄንን ነገር በደንብ አድርገ ማህበረሰቡ አው ገብቶ ቢችል በስልክም እኛ ከመናረገው ይተያይተም ተነሳሽነታቸው በምን መልኩ
ተፈጻሚ ያደርጋል ላይ የሕገ መንግስቱን አንቀጽ መጣስ ብቻ ሳይሆን ኢህአዴግ ራሱን ይቻለ የመድብለስ ፓርቲ ስርዓት የመመስረት ህገ ደንብ ፕሮግራሙ ላይ የተቀመጠ ነው።
የኢህአዴግ ፕሮግራም ላይ
ራሱ ላይ
አላቀን በሰባራ ሽጉጣለ
አውራ ፓርቲ የሆኑ የመውጣት ፍላጎት ምናንሳ መድብለ ፓርቲ ነው። መድብለ ፓርቲ ስንል እንግዲህ ተቃዋሚዎችን በእኩል አቅም ተጠናክረው ተወዳዳሪና ተፎካካሪ እንዲሆኑ ማድረግ ነው። እንግዲህ ተቃዋሚ ናቸው ፎረሞቹ አብራቹ አትስሩ ነው አሁን ቀደም ስነግራቹ የነበረው ታሪክ። ሀብታሙ መጀመሪያ ከየት ወዴት እንደሄደ ነው ኢህአዴግ አመራር ነበር ስልጣንም ቢብሏል ከዛ በኋላ ወጣቶች ፎረም ሆኖ ነፃ ሆኖ ለመስራት ሞክሯል እዛም ጋር ተዘክቶበታል ከዛ በኋላ ነፃ ማህበርን መስርቷል እዛም ጋር ተቃዋሚ ነው አትስሩ ነው እንግዲህ ሌብል ነው የተደረገው ግን ተቃዋሚ መድብለ ፓርቲንም ፕሮግራሙ ይደግፋል ስለዚህ ሲጣስ በደንብ ነው የሚጣሰው ሲፈልግ ማለት ነው።
ምናልባት እስቲ በደንብ ወደ ሌላው ቻክታጫ ከመላችን በፊት ሀብታሙ በንፋስልክ ከተማ አካባቢ የህዝብ ግንኙነት ተደርጎ ተሽሞ የነበረበት ሂደት አለና እስቲ የተወሰነ ስለዛችንንም ብትነግሪን ጠቆም አድርገሽልን ብታልፊ።
ከዛ በፊት ግን አድማጮቻችን የውይይታችን እስከ 6 ሰዓት ድረስ ይቀጥላል። አስተያየት ካላችሁ ወይ ጥያቄ እንግዲህ ኢየሩሳሌም ስለ ሁኔታዎቹ በደንብ ከጫፍ እስከ ጫፍ የምታውቁ ስለሆነ የምትፈልጉት ጥያቄ ካለ ለሷም ወር ይችላልላችሁ አስተያየታችሁን መስጠት ይችላልላችሁ። ፕሮግራማችንን ከዚች ሙዚቃ በኋላ እንቀጥላለን። እስከ 6 ሰዓት ከኛ ጋር ቆዩ።
Sorry.
ስለኝ አድማጮቻችን ተመልሰን መተናል ውጤታችን እንቀጥላለን ከዚህ ቀደም እንዳልነው በተለያዩ ሀገራቶች ላይ ሀብታሙን በተመለከተ የተለያዩ እንቅስቃሴዎች እየተደረጉ ነው ከዚህ መካከል ውስጥ ኬንያ ላይ ኬንያ ናይሮቢ ላይ ተደርጎ የነበረው የረሃብ አድማና ሰልፍ በአምነስቲ ኢንተርናሽናል በር ላይ ተደረገው ፕሮግራም ነበር እነዚህን ዝግጅት በዋናነት ሲያዘጋጁ ከነበሩ ከዚህም በፊት ከ ሀብታሙ ጋር በነበረው ቆይታና ቅርርብነት የተሻለ እውቀት ይሄና አንደርስታንዲንግ ያለው ሰው አንድ እንግዳ ከናይሮቢ ማግኘት ይችላል ይሁን ተላይ ታረቀኝ ነው ተላይ ገብተልና እንደምን አለ
እግዚአብሔር ይመስገን እኔ በጣም ደህና ነኝ እናንተ እንዴት ናችሁ እኔ እግዚአብሔር ይመስገን ክብሩ ይስፋ እጅግ በጣም ደህና ነኝ
ኦኬ ኦኬ የሰልፎ አላማ ምን ነበር ታጭሩ ከዛ ተነስተህ ብታስረዳን ሲቀጥል ደግሞ ሀብታሙ አያሌው ይቅርታ የርሃቡ አድማ እና ሀብታሙ አያሌው ስማን ነው አንተ እይታና አንተ አንደርስታንድ የነበረው ፖለቲካ እንቅስቃሴ ኢቭን በ
ስለተሰጠኝ እድል አመሰግናለሁ ሀብታሙ አያሌው ያው በኢትዮጵያ ውስጥ በፖለቲካ ተሳትፎ ከፍተኛ እንቅስቃሴ የሚያደርግ የልጅ አዋቂ የሆነ ጠንካራ ወጣት ነው። እንደማንኛውም ወጣት ኢትዮጵያ አዲስ አበባ ተወልዶ ያደገ ልጅ ነው። በተለያየ ማህበራት የተለያየ እንቅስቃሴ በማድረግ ያው ብቃቱም አቅሙም ስላለው ወደ ፖለቲካው እንዲመጣ ሆነ። ስለዚህ በአሁኑ ሰዓት አይን ውስጥ ካሉ በሰላማዊ ትግል እንቅስቃሴ ከመያረጉ ጠንካራ ወጣት አንዱ ሀብታሙ አያሌው ነው ማለት ነው። የረሃብ አድማ አምነስቲ ኢንተርናሽናል ያደረገበት አላማ ሀብታሙ አያሌው ያለ ጥፋቱ አሸባሪ በሚል ክስ ማዕከላዊ አስሮ በነበረበት ጊዜ የታሰረው አንድ አመት ከስምንት ወር ነው። በታሰረበት ጊዜ ያው የተለያዩ ቶርቸሮች የተለያዩ ጉዳቶች በሜንታሊም ይሁን ፊዚካሊ ስላደረሱበት ታሞ በአሁኑ ሰዓት ሐኪም ቤት ተኝቶ ይገኛልና መንግስት ደግሞ ይሄን ህመሙን በተለያየ ሐኪም ቤት ይታከም ቢፈልግም በተለያየ ሰበብ አስባብ ህይወቱን እንዲያጣ ስለሚፈልጉ ዶክተሮችን በማስፈራራት ዶክተሮችን በመናገር ካድሬዎች በመከታተል በማስፈራራት ሀገር ውስጥ ህክምና እንዳያገኝ ተደርጓል። ያዘው በሽታ ደግሞ በሀገር ውስጥ መታከም ስለማይችል ከሀገር ውጪ ወጥቶ እንዲታከም ጥያቄ ያቀረበ ይሄን ጥያቄ መንግስት አልቀበልም በማለት ነፃ አድርገው ነው ፍርድ ቤት የለቀቁት። ከዚህ ከቴሮሪስት ቢሉ ነፃ ነህ አሸባሪ የሚለው ክስ አይመለከትም ብለው ለቀውታል። ግን ከሀገር ወጥቶ እንዳይታከም ከፍተኛ ጫና በመፍጠር ሀገር ውስጥ ያው ታሞ እየተሰቃየ ይገኛል። ከሀገር ወጥቶ እንዲታከም ፍቃድ ጠይቆ ነበረ። የኢትዮጵያ መንግስት ከሀገር ወጥቶ እንዳይታከም ከልክሎታልና የዓለም አቀፍ የሰብአዊ መብት የሚመለከታቸው አካላት ላይ የግድ ጫና ማድረግ ስላለብን ኬንያ የሚገኙ የፖለቲካ ሰዎች በስደት ላይ ያሉና ጋዜጠኞች ተሰብስበው አምነስቲ ኢንተርናሽናል መግባት የረሃብ አድማ ያረጋ አርገዋል። የረሃብ
አድማ በጣም ጥሩ ጥላይ ይቅርታ
ያሉ ከሀገሮት እንዲታከም ነው።
ለአንዴ ላቋርጥ ኢየሩሳሌም ነኝ እንተዋወቃለን። ጥላይ አንተ አሁን ለአድማጮቻችን ሞር እንድታስረዳለን የፈለግነው አንተም እንግዲህ ኢትዮጵያን ለቀህ የተሰደድከው ኢሃዴግ በማለት የሚታወቀው የቲፒኤልኤፍ ወይም የህወሓት መንግስት ነው እንግዲህ ለስደትም ሁላችንን በየፊናው ይዳረገንና ከሀብታሙ ጋር እንዴት ነበር ተውቃችሁ? አንተስ ወደ ውጭ የተሰደድክበት ምክንያት ከሱም ጋር የተያዘ ስለሆነ እሱ ላይ ያላችሁ ግንኙነት ምን ይመስላል? ሀብታሙን በቅርበት ነው የምታውቀው? ምን አይነት አንተም የወጣቶች አራይ ባለ ማህበር አመራር እንደነበርክ አቃለሁኝ። የወጣቶች ስለሱ ስናወራ ቆይተናልኛ እዚህ ስቱዲዮስጥና ከዛ ጋር ያላችሁ የትውቅ ሂደት ፖለቲካሊ የነበራችሁ አክቲቪቲና መጨረሻ ላይ ለስደት ደግሞ የተዳረክበት ምክንያት ተያዥነት ስላለው ሀብታሙ አሁን ያለበትን ሁኔታ ወደ ሀገር ቤትም ሄደን ሰዎችን ለማስገባት ያሰብን ስለሆነ እስኪ የትግል ትውቃችሁ ምን ይመስላል? ሀብታሙን እንዴት ታዩዋለህ? አንተን ለስደት የዳረከ ከሱ ጋር የተያዘ ጉዳይ መሆኑን ስለማቅ ለአድማጮቻችን ያንን ተፈጻሚ
አመሰግናለሁ። የሩስ እሺ፣ ከሀብታሙ ጋር የተዋወቅ ነው 97 ምርጫ በኋላ የኢትዮጵያ መንግስት ከፖለቲካ ፓርቲውን ነጻ የሆነ አንድ መዋቅር ያስፈልጋል ወጣቶች ሸሽተውናል ወጣቶች ምን ሰበስብበት አንድ መድረክ መፈጠር አለበት በማለት ከፖለቲካ ነጻ የሆነ ፎረም የሚባል መዋቅር ኢህአዴግ አዋቀረ። ፎረም የሚባለው መዋቅር ከተዋቀረ በኋላ ወጣቶች የአዲስ አበባ በተለይ የአዲስ አበባ ወጣቶች በዛ ፎረም ውስጥ ለየት ያለ ለአይነቱ ለየት ያለ እንቅስቃሴ ማድረግ ጀመሩ። ወጣቶቹ መሰባሰብ ጀመሩ። ያው የፎረሙ አላማ ምንም በአፋቸው ቢሉትም ወጣቱን በአንድ አስገብቶ ወደ ፖለቲካው ለመሳብና በአበል ለማጀዘብ ሁለተኛ ያላቸውን ያሃድግን አስተሳሰብ ወጣቶች ላይ ለመጫን የሚደረግ ጥረት ነውና ፎረሙ ከፖለቲካ ፓርቲ ነጻ ሊሆን ስላልቻለ በዛ እንቅስቃሴ ውስጥ ከሀብታማ ያለው ጋር 90 በኋላ ከምርጫው በኋላ መተዋወቅ ጀመርን መገናኘት ጀመርን። ሀብታሙ የሰው ልጅ በእውቀትና በፍቅር ነው የሚገዛው እንደገዢዎቻችን በመሳሪያ ገዛምና ያው በእውቀት ያሸነፈሽን ሰው መቼም በእውቀት በአንደበተ ርቱዕ ነው የሚናገረው ጥሩ ነው ያለውን የሚፈጽም ልጅ ነው ትሁትና ያለው ልጅ ነው ከሰዎች ጋር ተግባብቶ መኖር የሚችል ልጅ ነው በእውቀቱ የዳበረና ሀብን መግለጽ የሚችል ጠንካራ የሀገር ፍቅር ያለው ለኢትዮጵያ አንድነት ጠንክሮ የሚሰራ እጅግ በጣም እውቀት ባለቤት የሆነ ወጣት ነውና ሀብታሙ አያሌው ትውውቃችን ቦሌ ላይ እኔ የፌዴሬሽን ፕሬዝዳንት ነበርኩኝ ሀብታሙ አያሌው ደግሞ የአዲስ አበባ ወጣቶች ፌዴሬሽን ፕሬዝዳንትና የፎረም ፕሬዝዳንት ነበር። በዚህ ነው የተዋወቅነው። ሀብታሙ በጣም ላደንቀ ይችላልኩት ሀብታሙ አያሌው አባቱ ሞተው ትልቅ ዝግጅት ተዘጋጅቶ የግድ አባቱ መቀበር ነበረባቸው 6 ሰዓት እሱ ያን ፕሮግራም ላይ ተገንቶ ማስተላለፍ የነበረበት ነገር ነበርና ያንን አጣቦ መጥቶ አባቱን አስቀምጦ ቤቱ እሱ ሀብታሙ አያሌው መጥቶ ለወጣቶች ማድረግ እንዳለባቸው አባቱን ደሞተ እና አሁን መመለስ እንዳለበት ይቅርታ ጠይቆ መመለሱንና ያ ሁሉ ወጣት አንድ ትልቅ አዳራሽ ወጣት አክሴፕት አርጎት አልቀሶ አይዞህ ብሎ ተቀብሎት እንደሸኘው ስለማስታውስ ሀብታሙ አያሌውን ትውውቃችን ከዛ ነው የሚጀምረውና አብረን ብዙ ጊዜ ሰርተናል። ያው በዚህም ስለሚያቆ ከሀገር እንደወጣ የተደረኩበት ዋናው ትልቁ መሰረታዊ ነገር ሀብታሙ አያሌው ትክስ ተከሶ ያንክስ ይዘው ወደ ፍርድ ቤት በሚሄዱበት ሰዓት መስክር ያስፈልጋቸዋል። በዚህ ደግሞ ካጠገቡ ያለው ሰው አንዱ ነኝ እኔና መሰል ጓደኞቼ በዚህ ዙሪያ መለመሉን እኔ በዚህ አላረግም በሚል በጣም ክርክር ገባውን ከደነነቶቹ ጋር ከነሱ ጋር ማውራው ነገር ከሀብታሙ ጋር ዳይሬክት በምንም ኢንፎርም አረጋው ነበር ነገሮች ያስቸገሩ ሲሄዱ ሀብታሙን እስር ቤት አስገቡት እኔንም እስር ቤት አስገቡኝ። ተመሰከራለ ካልሆነ ደግሞ ያው ሴት ደፍራህ በሚል ወይም ደግሞ ወርቅ ቀምታል በሚል ክስ 5 አመት 6 አመት እናስራለን አሉ። እሺ አልኳቸው ከዛ ከእስር ቤት እንደወጣው ከሀገር ልወጣ ተገድጃለሁና ሀብታሙን ለማጥፋት በተደረገ ነገር ነው እኔ ከሀገር ልወጣ የሚቻልኩት። ይሄን ይመስላል
ጠላይ። ስለዚህ አንተም በሐሰት እንድትመሰክር መንግስት ፕሬሸር ፈጥሮብህ ነበር ማለት ነው?
አው ያው የግድ በሐሰት እንድመሰክርና ያው ማለት ከመሰከርክ የቅርቡ ሰው ከመሰከረ አንድ እንደ ትልቅ ምስክር ነው የተለያየ ማለት ነው።
ተከሰሰበት የሽብርተኝነት ቻርጅ ማለት ነው።
ድምጽ አይሰማኝም።
በተከሰሰበት የሽብርተኝነት ቻርጅ በሐሰት እንድትመሰክር ማለት ነው አንተም ሲያግባቡ የነበረው ወይም ጫና ሲፈጠር በነበረው
ያው ሀብታሙ እንኳን ለሽብርና ላሸባሪ ውስጥ ጠንቅ ነው ቀንና ቀናሳቢ ልጅ ነው።
ስለዚህ እውነታው የሚታወቅ ነገር አለ ይቅርታ እውነታው እናቀው ሁሉም የዓለም ህዝብ ኢትዮጵያውም ያቀው ነገር አለና ግልጽ አድርገ ነው እንድንሄድ ነው አንዱ ዊትነሳችን አንተ ነህ ለዚህ ሚዲያም ለማህበረሰቡም እንዲያቀውና ግልጽ ሆኖ እንዲያልፍ ምንፈልገው ምናልባትም አንተ በቦታው ላይም ስለነበርክ በትክክለኛ ምስክርም ስለሆንክ አውቀውት እንዲያልፉ ነውና በሐሰት እንደተወነጀለም በደንብ አንዱ ትልቅ ማሳያ እንደሆነ ሰላምንኩበት ነው በደንብ አስረግጬ መልሰን የጠየቅኩትኝና ቀጥልልኝ። እሺ
አንተም መታሰርክን እየነገርከን ስለሆነ እዛ ጋር ያለው ነገር በደንብ ደግመ ለአድማጮቻችን ብታብራራልን እና አንተ እንዴት ከስር ተፈተህ ለመሰደድ ቻልክ? አንተ አሁን አምልጠህ ነው ሀብታሙ ማምለጥ ማይችልበት ሁኔታው ስለገባ ነውና እዛ ላይ አንተ ከስር ተፈተህ ያመለጥክበትን እሱ
ሰዎች የሚፈልጉት አንድና አንድ ነገር ነው ሀብታሙ ያለው ማጥፋት ምን ነው ሌላ ምንም ተአምር የላቸው። ይሄን ደግሞ ከ97 በኋላ ሀብታሙ አያሌው ያንን ፎረም ፌዴሬሽን የሚለውን ወጣ ተቀባይነት እየሄደ ያደረበት ስለሄደ ይሄን ልጅ ከዚህ ነገር ስሙን ለማጥፋት ተሞከረ። በመጀመሪያ ገንዘብ ዘርፎ ተብሎ ስሙ ጠፋ። ይሄን ወጣቱ አክሴፕት ላደረጋልሽ አልቻለም። ቀጠሉ ከዚህ ከማህበር ከሌላ ግልዩነት አለው ግንቦት 7 ነው ብለው ሊከሱት ፈለጉ ማስረጃቱ ከዛ ቀጠሉ ምንድነው ያደረጉት በሱር ባሉ ሰዎች አደረጉ ከዛ በኋላ ሰብስበው ሊያስሩትና ሱልጎዱ ስለፈለጉ ብቻ ባሏለበት አሸባሪ ሚልክስ የግድ ምስክርነት ስላልፈለገ ነው እና አልመሰክርም ይሄ ለህሊና ይከብደኛል ሚል ሐሳብ ሳቀርብላቸው ነው ብድግ አድርገው እስር ቤት ከተቱኝ እስር ቤት ባሰሩበት ሰዓት ፍርድ ቤት አልቀርብም ሀብታም አያሉም ሌላ እስር ቤት ነው ያለው ማንንም ማግኘት አይችልም አነጋገር አይችልም የግድ ጫና ተፈጠረ መልክ ተቀበልኩኝ መሰክራለሁ እና ምንድነው የምትፈልጉት ማድረግ ይችላልው አልኳቸው ዝም ብለህ መስከረ አንተ እኛ አንድ ወረዳ ላይ የአንድ ወረዳ ስራ አስፈጻሚ አድርገው ወር 5000 ብር እየከፈልን ትኖራለህ ብቻ የምስክርነት ጣሉ ይሻልኳቸው ከዛ እንደወጣሁኝ ከሀገር የግድ መውጣት ስላለብኝ ተነስቼ ከሀገር ወጣሁኝ እና ይሄ ነው ከፍተኛ ጫና ይፈጠር ነበር ድብደባ ነበር ምግብ አይሰጥሽም 3 4 ቀን ጨለማ ክፍል ነበር የምታሰሪው እና ያው በትንሹም ቢሆን የሀብታሙ አያሌው ጣፋ ደርሶኛል ማለት ነው ሀብታሙ አያሌው አንድ አመት ከስድስት ወር ነው የታሰረው እኔ ግን ቢያንስ ወር ከ15 ቀን ምናምን ስቃይን አይቼ መጣሁት ማለት ነው
አቶ ጥላዬ ተሰማኛለ
ይሰማኛለሁ
ኦኬ ይሄንን ያንተን ኢንፎርሜሽን እንፈልጋለን ስለዚህ አሁን የዜና ፕሮግራማችን ስለደረሰ ለተወሰነ ጊዜ እናቋርጥና ከዜና በኋላ እናስገባለን ይቻላል
አዎ ችግር የለውም
እንደውልልሃለን አሁን ዜና ፕሮግራማችን ስለደረሰ ነው
እሺ ችግር የለውም
እና መሰግናለን እንደውልልሃለን
እናስተልን አድማጮቻችን አሁን 11 ሰዓት ሆኗል ዜና እናሰማለን ከዜናዎቹ ጋር በመነስን ታየው ነኝ የነጻነት ታጋይ አቶ ሀብታሙ አያሌው በፍርድ ቤት የተጣለበት እገዳ እንዲነሳ አምነስቲ ኢንተርናሽናል ጥሪ ያቀረበ በፍርድ ቤት ከኢትዮጵያ እንዳይወጣ እገዳ ተጥሎበት የሚገኘው በጽኑ ህመም ላይ የሚገኘው የአንድነት ፓርቲ አመራር አቶ ሀብታሙ አያሌው የተጣለበት እገዳ እንዲነሳ አምነስቲ ኢንተርናሽናል ጥሪ ያቀረበ የሰባዊ መብት ተሟጋች ድርጅቶች ለጠቅላይ ሚኒስትር አቶ ኃይለ ማርያም ደሳለኝ በጻፉት የጽሑፍ መልእክት አቶ ሀብታሙ አያሌው ከሰባዊ መብት አንጻር አስቸኳይ እገዳው እንዲነሳላቸው ጥሪ አቀረበዋል በስር ቆይታው የተለያዩ ስቃዮች በአቶ ሀብታሙ አያሌው ላይ ሲፈጸሙ መቆየታቸውን ያወሳው አምነስቲ ኢንተርናሽናል በማከላዊ የምርመራና የቂሊንጦ እስር ቤቶች የነበረው ቆይታ ለጤናው መታወክ ምክንያት መሆኑን አክሎ ገልጿል የፌደራል ከፍተኛው ፍርድ ቤት ባለፉት በአቶ ሀብታሙ አያሌውና በሌሎች የፖለቲካ እስረኞች ካቀረባቸው የሽብርተኛ ወንጀል ክስ በነጻ ቢሰናበቱም ከከሳሽ አቃቤ ሕግ ከሳሾቹ ሊፈቱ አይገባም ሲል ይግባኝ ማቅረቡ ይታወሳል የቀረበውን የይግባኝ ምክር ተከትሎ የፌደራል ጠቅላይ ፍርድ ቤት ከእስር የተለቀቁ አቶ ሀብታሙ አያሌው ከሀገር እንዳይወጡ እግድ ጥሎባቸው የሚገኝ ሲሆን እገዳው ምክንያት የአቶ ሀብታሙ ያለው የጤና ሁኔታ አሳሳቢ የሆነ መምጣቱን ከቤተሰቦቻቸው ለመረዳት ተችሏል ይሁንና አምነስቲ ኢንተርናሽናል አቶ ሀብታሙ አያሌው ካለበት አጣዳፊ ህመም ሁኔታ እገዳው ባስቸኳይ ሊነሳ እንደሚገባው ለጠቅላይ ሚኒስትሩ ባቀረበው ጥያቄ አመልክቷል የአቶ ሀብታሙ አያሌው ህይወት እንዲተርፍ ከተፈለገ የተጣለበት እገዳ ከሰባዊ መብት አንጻር ባስቸኳይ ሊነሳ ይገባል ሲል በሰባዊ መብት ተሟጋች ድርጅቶች የአፍሪካ ቀንድ ዓለም አቀፍ ዘመቻ አስተባባሪ የሆኑት ሃርብ ቃ ገልጸዋል በአንድነት ፓርቲ ውስጥ በማገልገል ላይ የነበረው አቶ ሀብታሙ አያሌው ከግንቦት 7 ቡድን ጋር ሽብርተኛ ወንጀል መከሰሱ ይታወሳል የተለያዩ የፖለቲካና የሰባዊ መብት ተሟጋቾች ተቋማት መንግስት ያለምንም ቅድመ ሁኔታ የጣለውን እገዳ በማንሳት የእገዳ እንዳለበት የሚያካሂዱ ዘመቻዎች እየተካሄዱ መሆናቸው ተዘግቧል በአወዳይ ተቃውሞ ህፃንን ጀምሮ አራት በትንሹ አራት ሰዎች ተገደሉ። በመስራቅ ሐረርጌ በአወዳይ ከተማ የተነሳው ህዝባዊ ተቃውሞ ተከትሎ የወረዳው አስተዳዳሪ በከፈቱት ተኩስ ህፃንን ጨምሮ 3 ሰዎች ከከተማ ተገድለዋል። በከተማዋ በአዋሽ ባንክ አካባቢ የሚገኘው የግለሰብ ቤት ቃጠሎ ምክንያት ተከትሎ በተከተህዝቡ ለተጎጁ ቤተሰብ የእርዳታ ገንዘብ ማሰባሰብ ሲጀምሩ ፖሊሶች ጣልቃ ገብተው ለምን ተሰበሰባችሁ በማለት ተኩስ ከፍተዋል። የወረዳ ያወዳይ 01 ቀበሌ ሊቀመንበር የሆኑት አቶ አብዱል እንድሪስ በከፈቱት ተኩስ 2 ህፃናትን ጨምሮ 3 ሰዎች ተገለዋል። ፌደራል ፖሊሶቹ በሌላ ዜና 4 ሰዎች መገደላቸውን ነዋሪዎቹ አስረድተዋል። በድርጊቱ የተበሳጨው የአካባቢው ነዋሪ ህዝብ ሊቀመንበሩ ቤት በማምራት 2 መኖሪያ ቤቶችን ያቃጠለ ሲሆን ሊቀመንበሩ በመሸሽ ወደ ሐረር አምርተዋል። ፌደራል ፖሊሶቹ ደግሞ ቤተሰቦቻቸውን ከከተማ አስወጥተዋል። ከጅጅጋ እና ሐረር የተነሱ ተሽከርካሪዎች መንገድ ተዘግቶባቸው ወደ ሐረር የተመለሱ ሲሆን የመንግስት መስሪያ ቤቶች፣ ባንኮች ተዘግተው መዋላቸውን ዜናዎቹ አስረድተዋል። የመኖሪያ ቤታቸውን ለማፍረስ በተካሄደው ግጭት ቢያንስ 3 ሰዎች ተገደሉ። በአዲስ አበባ ከተማ ህገወጥ የተባሉ የመኖሪያ ቤቶችን ለማፍረስ የተካሄደውን እርምጃ ተከትሎ ግጭት ተቀስቅሶ 2 የፖሊስ አባልና 1 የወረዳው አስተዳዳሪ ስራ አስፈጻሚ ተገድለዋል። በዋናዋሪዎቹ ዘንድ ተቃውሞ በቀሰቀሰው በዚሁ ግጭት መሞታቸው ከተረጋገጠው ፖሊሶች እና የስራ ኃላፊዎች በተጨማሪ ሌሎች የወረዳ አስተዳዳሪዎችና የፖሊሶች ላይ ከባድ ጉዳት መድረሱን የመንግስት ኮሙኒኬሽን ጉዳዮች ጽህፈት ቤት አስታውቋል። የአዲስ አበባ ፖሊስ ኮሚሽን በበኩሉ በጸጥታ ኃይሎች ላይ ግድያ የፈጸሙ አካላትን በቁጥጥር ስር ለማዋል ጥረት እያደረኩ ነው ብሎ መግለጹ የታወቀ ሲሆን የክፍለ ከተማው የነዋሪዎች ከከተማው አስተዳደር ህገወጥ ያላቸውን የመኖሪያ ቤቶች ለማፍረስ ያስተላለፈውን ውሳኔ እጅጉን ቅሬታ እንደፈጠረባቸውና ያልተጠበቀ ሁከት መቀስቀሱን ገልጸዋል። የአዲስ አበባ ከተማ አስተዳደር ከ1997 ዓ.ም በኋላ በክፍለ ከተማው ተገንብቷል ያላቸውን ህገወጥ የመኖሪያ ቤቶች ለማፍረስ ሰሞኑን የኤሌክትሪክ መቁረጥ ሲሰራ እንደነበረ ታውቋል። የቤት ቆጠራውን ተከትሎ በአካባቢው የኤሌክትሪክ ቆረጣ እንዲነሳ መደረጉን የገለጹት ነዋሪዎች ከክፍለ ከተማው አስተዳደር በቤቶች መፍረስ ዙሪያ በቂ ምላሽ እንዳልተሰጣቸው አስረድተዋል። ለደህንነታቸው ሲሉ ስማቸውን መናገር ያልፈለጉ ማኞች እንደገለጹት አንድ የፖሊስ አባል አንዲት ሴት መደብደብ በመጀመሩ ግጭቱ ሊቀሰቀስ መቻሉን ድርጊቱን በስፍራው ውጥረት ማንገሱን ገልጸዋል። የአዲስ አበባ ፖሊስ ኮሚሽን በበኩሉ ግድያውን ፈጽመዋል የተባሉ አካላትን አድኖ በመያዝ ጥረት እያደረገ መሆኑን ያስታወቀ ሲሆን ቁጥራቸው ሊታወቅ ያልቻሉ በርካታ ሰዎች በቁጥጥር ስር መዋላቸውን በተያያዘ ዜና ማወቅ ተችሏል። ኢትዮጵያ እንደ ሀገር ለመቀጠል ከሚያሰጋቸው ሀገራት ተርታ ተመደበች። አመታዊ የሀገራትና ጸጥታ የሰፈነባቸው ለሰው ልጆች ደህንነት አስጊ የሆኑ ሀገራት ጥናት የደረጃ ሰንጠረዥ ይፋ አደረገው መሰረት ተከትሎ በዓለማችን ላይ ያሉ ለወደፊቱ እንደ ሀገር ለመቀጠል ከፊታቸው ስጋት ከተደቀነባቸው 25 ሀገራት መካከል ኢትዮጵያ አንዷ ሆናለች። በአመታዊ ሀገራት ሰንጠረዥ መሰረት ጸጥታና የሰፈነባቸው ለዜጎች ምቹ የደህንነት ዋስትና ያላቸው በመባል የስካንዲኔቪያን ሀገሮች በቀዳሚነት ይመራሉ። ኢትዮጵያ ከ25ቱ ሀገራት በ24ኛ ደረጃ የተቀመጠች ሲሆን 64 በመቶ የሚሆነው ህዝቧ ከ25 ዓመት በታች እንደሚገኝና በከፍተኛ ደረጃ የህፃናት ሞት ከሚከሰትባቸው ከ33 የዓለማችን ሀገራት ተርታ መመደቧ ጥናቱ አመልክቷል። ባለፉት ዓመታት ብቻ በኢትዮጵያ ሀገር ውስጥ ከ400,000 በላይ ዜጎች ከመኖሪያ ቀያቸው ተፈናቅለዋል። ይህም ለወደፊቱ አገሪቱ እንደ አገር ለመቀጠል ከፍተኛ ስጋት ከሚያሰጋቸው አገሮች ተርታ ይመደባታል። በኢትዮጵያ የሰብአዊ መብት አጠባበቅ ላይ አሜሪካ ውጭ ጉዳይ ቋሚ ኮሚቴ አዲስ ህግ አጸደቀ። የአሜሪካ የውጭ ጉዳይ መስሪያ ቤት በኢትዮጵያ መንግስት የሰብአዊ መብቶች አያያዝ ስጋት በተደጋጋሚ ሲገልጽ ከቆየ በኋላ SREs 432 የተሰኘ የሰብአዊ መብቶች በምክር ቤቱ የውጭ ጉዳይ ቋሚ ኮሚቴ አጸደቀ። ሰኔ 16 2008 ዓ.ም በአሜሪካ መወሰኛው ምክር ቤት ሴኔት አባል በሆኑት የሜሪላንድ ግዛት ሴናተር ቤንጃሚን ካርቲን አቅራቢነት በውጭ ጉዳይ ቋሚ ኮሚቴ የጸደቀው የኢትዮጵያ ህግ የኢትዮጵያ መንግስት በህዝቦቹ አያያዝ የመረመረ ሲሆን የሰብአዊ መብት አጠባበቅ ሊሻሻል እንደሚገባው ዋና ዋና ጉዳዮችን ትኩረት በመስጠት በህጉ እንዲካተቱ አድርጓል። ከዚህ ውስጥ የኢትዮጵያ መንግስት ከመጠን ያለፈ ኃይል በመጠቀም ተቃዋሚዎች ላይ የሚፈጸመው ግድያ፣ አፈናና እስራት መቆም እንዳለበት፣ በኦሮሚያ የተፈጸሙ ግድያዎችም መመርመር እንዳለባቸውና ተቃውሞ በማሰማታቸው ብቻ የታሰሩ የተቃዋሚ መሪ ፓርቲ አባላቶችን እንዲሁም ጋዜጠኞችን መፈታት እንደለባቸው ያስገነዝባል። በተያያዘ ዜና ዩኤስ አሜሪካ የተባለው የአሜሪካ ተራዶ ድርጅት እንደገለጸው ከሆነ የአሜሪካ መንግስት ለኢትዮጵያ መንግስት የሚሰጠውን የሰብአዊና ወታደራዊ ድጋፍ እንዲመረምር በዘገባው አመልክቷል። ኢትዮጵያ የጸጥታው ምክር ቤት ተለዋጭ አባል ሆነች። የኢትዮጵያ የጸጥታው ምክር ቤት አባል ተለዋጭ አባል ሆና ተመረጠች። የተባበሩት መንግስታት ድርጅት ከተመሰረተ ጊዜ ጀምሮ ለጸጥታው ምክር ቤት ተለዋጭ አባል ስትሆን ለሶስተኛ ጊዜ መሆኑን መረዳት ተችሏል። በንጉሱ መንግስት እንዲሁም በደርግ የስልጣን ዘመን ኢትዮጵያ በተባበሩት መንግስታት የጸጥታው ምክር ቤት ተመርጣ አገልግላለች። የተባበሩት መንግስታት የጸጥታው ምክር ቤት ካሉት 15 አባላት ውስጥ ኢትዮጵያ አንዷ በመሆን ተመርጣለች። በድምጽ የመሻር መብት ያላቸው አምስቱ ቋሚ ሀገራት የዩኤስ አሜሪካ፣ ቻይና፣ ፈረንሳይ፣ ብሪታንያና ሩሲያ መሆናቸው ይታወቃል። ኢትዮጵያ ከተመረጠችው ተለዋጭ አባል የምታገለግለው እንደ አውሮፓውያን አቆጣጠር ከጥር 2017 እስከ 2018 ለሁለት አመታት ብቻ መሆኑ መረዳት ተችሏል። የተባበሩት መንግስታት ድርጅት ከተመሰረተ ጀምሮ ኢትዮጵያ በአጼ ኃይለ ሥላሴ ዘመን መንግስት እንደ አውሮፓውያን አቆጣጠር ከ1967 እስከ 1968 እንዲሁም በደርግ መንግስት ከ1998 እስከ 1990 በተባበሩት መንግስታት የጸጥታው ምክር ቤት ተለዋጭ አባል በመሆን አገልግላለች። በመጨረሻም የዘሐበሻ ዌብሳይት በትናንትናው ዕለት ሃክ መደረጉ ተገለጠ። ከ700,000 በላይ የፌስቡክ ተከታዮች ያለው ዘሐበሻ በትናንትናው ዕለት ባስተላለፈው መልእክት እንዳስነበበው ላለፉት 21 ሰዓታት ሰርቨሮቻቸውን በማጽዳት ላይ እንደሚገኙ በማሳሰብ ተናግረዋል። በዜናው እንደገለጸው ሰርቨሮቹ በሃከሮች እንደተጠቁ በርካታ $100,000 በማፍሰስ ከአየር እንዲወርድ ሙከራ እንደተደረገበት በመግለጽ ጉዳዩ እየተከታተለው እንደሆነ አስታውቋል። በመሆኑም አሁንም ድረስ ድረገጹ ወደ አየር እንዳልተመለሰ በመግለጽ እንዲሁ በተስፋ እንዲጠባበቁ ለተከታዮቹ ባስተላለፈው ዜና አስታውቋል። በተያያዘ ዜና የኢትዮጵያ መንግስት ለስልጣን ያሰጋኛል የሚላቸውን ዌብሳይቶችና የፌስቡክ ድረገጾች በማጥፋት ተግባር መጠመዱን ይሄ ማሳያ እንደሆነ አስረድቷል። አድማጮቻችን፣ ከዜናዎቹ ጋር በእምነት ስንታየው ነበርኩ። ከቀሪ ዝግጅቶቻችን ጋር አብራችሁ ትቆዩ ዘንድ የአክብሮት ግብዣችን ነው። ሰላም።
ሃሎ አድማጮቻችን መስመር ላይ አንድ እንግዳ አለን መሰለኝ እስቲ እንግዳችንን ለማግኘት ሞክራለሁ ሃሎ
ሃሎ ይሰማል
ሃሎ ሃሎ ተናስተልኝ
እክታብልኝ
ይስማውታል እኔም ቤት አድማጮቻችን አሁን በቀጥታ ከኛ ጋራ የወጣት ሀብታሙ አያሌው ባለቤት ይገኛሉ እሳቸው ከሆስፒታል አካባቢ ወጣ ብለው ነው ከሆስፒታል ወጣው ነው እሱ ጋር ነበሩ እስቲ የሚሉትን እንስማ የኔም ቤት እስቲ ያለውን ሁኔታ ስለ ሀብታሙ በቀጥታ ባለም ዙሪያ ያሉ ኢትዮጵያኖች ያዩትን ሁኔታውን ቢገልጹልን
አው የሀብታሙ ሁኔታ በጣም ከባድ ነው በጣም ከባድ ከመናገረው በላይ ማለት ነው አሁን ያለው በማደንዘጃ ነው በየስምንት ሰዓቱ ማደንዘጃ እየተወጋ ነው አሁን ያለው ሁኔታ
ይገባኛል ከባድ እንደሆነ ይገባኛል ከባድ እንደሆነ ለርሶ ለማስረዳትም እስቲ ስለ እንዴት ነው ያወራውታል ይናገራል እርሶ እዛ መኖሮትን ያውቃል ልጁን ይዘው ሲሄዱ ልጁን ማውራት ይችላል እስቲ ስለዚህ ሁኔታ ይንገሩን
አው ማውራት አይችልም በማደንዘጃ ስለሆነ ያለው ማውራት አይችልም ልክ ማደንዘጃው በየስምንት ሰዓቱ ሲያልቅ ያው በአይኑ ነው ምልክት የሚሰጠው እና እጁ ትንሽ እንደዚህ አርጎ መልስ ሲያደርጋት በአይኑ ትንሽ ያቃል ግን ሙሉ ሰውነቱ ፔን ስለሆነ ፔኑን መቋቋም ስለማይችል እየተደረገለት ያለው ነገር ምንም ነገር የለም በቃ ማደንዘጃ በየስምንት ሰዓቱ ማደንዘጃ ብቻ እየተወጋ ነው ያለው እየተደረገለት ያለ ህክምና ምንም የተጀመረ ህክምና የለም ማደንዘጃውን ሲበቃ ራሱን አያቅም ማንንም አያቅም በቃ ደርብዞ ቁጭ ማለት ነው እንደ ድራግ ማለት ነው እየተሰጠው ያለው ፔኑ ዶክተሩ ፔኑ በጣም ከባድ ስለሆነ ስለማይችለው ነው ማደንዘጃውን እንትን ያደረገለት ያዘዘለት ሰርጀሪን ምንም ሊወስኑ አልቻሉም ዶክተሮቹ ዲያግኖሲስ ምናምን እየሰሩ ለሰኞ ውጤቱን ነው አንድ ጊዜ ሰርጀሪ ወይም ደግሞ አራት ጊዜ ሰርጀሪ ነው እነሱ ዶክተሮቹ ውሳኔያቸው ወይ አንድ ጊዜ ማድረግ ወይ አራት ጊዜ ማድረግ ነው ጊዜ ሙሉ በሙሉ ሰርጀሪውን አድርገው ካነሱት በጣም ፔንፉል ነው ሪስክ አለው በጣም ሪስክ አለው አራት ጊዜ የሚደረገው ሰርጀሪ ደግሞ አንድ ጊዜ አንዷን ፓርት አንድ ጊዜ አንዷን ፓርት እያሉ አራት ጊዜ ነው የሚያደርጉት ሚኒመም አንዷን ሰርጀሪ ተሰርታ ሚኒመም ሂል ለማድረግ 6 ወር ይፈጃል ለአራቱ ማለት 2 አመት በእንደዚህ አይነት ስቃይ ውስጥ ይቆያል ማለት ነው በሪሰርች ያገኘነው ደግሞ እዚህ ዶክተሮች ስናማክር ደግሞ ታፕቱዝ የሚል ቴክኖሎጂ እዚህ ሀገር ያላቸው የትም ሆስፒታል ሁሉም ሆስፒታል ውስጥ የለም ነው እንደዚህ አይነት ቴክኖሎጂ እዚህ ያለው ሰርጀሪ ሲሰራ ሚኒመም 2 አመት ሰፈር ያደርጋል ይሄን እንትን በዛ ላይ ዶክተሩ ራሱ የመተካት አቅሙ ይተካል አንደኛው ተደርጎ አንደኛው ሊተካ ይችላል እና በታፕል ግን በቃ አንድ ሳምንት ብቻ ነው ሪከቨር ለማድረግ የሚችለው። በአንድ ሳምንት ውስጥ ነው ሪከቨር የሚያደርገው። እና ወደዚህም ሁሉም ዶክተሮች እያማከሩን ያሉት በጣም ከባድ ነው እና መወሰን ያቀታል በጣም እና በጣም ስቃዩ ልነግር ከምችለው በላይ ነው። ለአባሙ አይገባም።
ላቋርጦትና ወደ ውጭ ሄዶ የመታከሙ ሁኔታ እንዴት ነው? ስለሱ ያሰባችሁበት ነገር አለ? ሐኪሞቹን ያማከሯችኋል? ይሄን ለማድረግ ይቻላል ወይ? መውጣት ይፈቀዳል ወይ? እስቲ ስለዚህ ባጭሩ ቢነግሩን።
ስለምን ስለማድረግ
ወደ ውጭ ወጥቶ ለመታከም መሞከሩን በተመለከተ።
አዎ እንደሱማ ወደ ውጭ ወጥቶ እነሱ አሁን ዳያግኖሲስ ወስደው ናሙና ወስደው ከቁስሉ ላይ በጣም እንትን ነው ብለዋል። በጣም ኮምፕሊኬትድ ብለዋል። ኦልሬዲ ናሙና ወስደው ዳያግኖሲስ ወስደው እየሰሩ ነው። ውጤቱን ሞስት ፕሮባብሊ ነገ ውጤት ይሰጡናል ብዬ አምናለሁ የዶክተሮቹ።
እናንተ ውጭ ወስዳችሁ ለማሳከም አታስቡም? ይሄ ሁሉ ችግር ካለ የተሻለ ሕክምና እርዳታ የሚያገኝበት ቦታ ውጭ ሀገር ለመላክ አላሰባችሁም? ካሰባችሁ ደግሞ ምንድነው የያዛችሁ? ምንድነው ችግሩ?
አዎ አስበናል። ስማ በቃ ሁላችንም አምሮ ውስጥ ያለው በአንድ ሳምንት ሂል ማድረግና በሁለት ዓመት ሪከቨር ማድረግ የተለያዩ ነገሮች ናቸው። ይሄ ልጅ ሁለት ዓመት እንደ ቶርቸር ነው የሚቆጠረው። በቃ ስቃይ ውስጥ ነው ያለው። ሁለት ዓመት ሰርጀሪ ደግሞ እየተሰራ በየስድስት ወሩ ስቃዩን አስበው። ሁለት ዓመት አይደለም ሁለት ቀለሰ ስቃይ ከባድ ነው በጣም።
ለምንድን ነው ወጥቶ እንዲታከም የማታደርጉት? ምንድነው ችግሩ? ያን ማወቅ ነው የምፈልገው። ምንድነው? የኢኮኖሚ ነው?
ለፍርድ ቤት
ፍርድ ቤት ምንድን ነው የሚለው? ሰው ወጥ መታከም አይችልም ማለት?
አዎ እገዳ በቃ ወጥ ከሀገር እንዳይወጡ እገዳ አድርጎባቸዋል ፍርድ ቤት። ነጻ ተብለዋል። በእርግጥ ነጻ ተብሎ በአቃቢ ህግ ይግባኝ ነው ያሉት፣ ግን እገዳ አድርጎባቸዋል። ከሀገር እንዳይወጡ እገዳ ስላለ ነው። ያንን እገዳ ደግሞ አናነሳም ባሉ ሄደን ስንጠይቃቸው።
ሰሞኑን ሄዳችሁ ነበር?
አዎ ትላንትና ሄደን ነበር። ቀጥታ እኔ ገብቼ ነው ያናገርኳቸው። ያለውን ሁኔታ በሙሉ ነግሬያቸዋለሁ። እገዳውን ግን አይነሳም ያሉት።
ግን ሰዎች ናቸው እነዚህ ያነጋገሯቸው? ሰዎች ናቸው ወይ? በፈጣሪያም ምስል የተፈጠሩ ሰዎች ናቸው እንደዚህ አናነሳም የሚሉት?
አዎ ዳኞቹ ናቸው። እገዳው አይነሳም ግን የሐኪም ማስረጃውን አስገቡ ብለውና የሐኪም ማስረጃውን አስገቡ ብለውና ነገ ይሰጡናል ብለን እናስባለን። የሐኪም ማስረጃው ሐኪሞቹ እዚህ ያሉትና እየተባበሩን ነው። በጣም ኮምፕሊኬትድ ሆኖብናል።
አይዞሽ። እሺ
ውጤቱ ግን ነገ ይደርሳል።
እሺ እኔ መቤት በጣም 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 እናመሰግናለን በአድማጮቻችን ስም። በዚህ አይነት ሁኔታ ውስጥ ሆነሽ ስሜትሽን እየተቆጣጠርሽ እየሰጠሽን ላለው ነገር እኛም መላው የኢትዮጵያ ሕዝብና በሂዩማኒቲ በሰብአዊነት የሚያምን ዜጋ በሙሉ የዓለምን አቀፍ ሚዲያዎችን የሳበ ትኩረት ነው። በዚህ አጋጣሚ በአስቸጋሪ ሁኔታ ውስጥ ገብተሽ ያለውን ሁኔታ እንድታስረጅልን የፈለግነው እኛም ነገ ከጎናችን ማንኛውም ህብረተሰብ ቆሞ ሁኔታውን እንዲያቅና ሚዛናዊ ራሱን የቻለ ድጋፍ እንዲያደርግ ለማድረግ አስበን ነው። ስለሰጠሽን ሀሳብ እያመሰገንን
አንድ ጥያቄ አለኝ። ምን ቢደረግ ጥሩ ነው ይላሉ እርሶ? ኢትዮጵያዊው ሀብታሙን በኢትዮጵያዊነቱ እንደው ሌላው ቢቀር በኢትዮጵያዊነቱ አባት በመሆኑ ባለቤት በመሆኑ እነዚህን ሁሉ አስቦ ምን ቢያድርግ እርሶ ይመኛሉ? ምን እናድርግ? እስቲ ምን እንድናደርግልዎት ይፈልጋሉ? የምንችለው ነገር ቢሆን ምንድነው ለኢትዮጵያ የሚያስተላልፉት መልእክት?
ማረጃ ያለብኝ በሙሉ እያደረኩ ነው። ግን አሁን በጣም ተስፋ ቆርጫለሁ። እግዚአብሔር ሰጥቼዋለሁ፣ ሁሉም ነገር ለእግዚአብሔር ሰጥቼዋለሁ። እግዚአብሔር አሳርፈዋለሁ ካለ ያተርፋል። ከዚህ በላይ ምንም ማለት አልችልም። በጸሎታችሁ አግዙት፣ አስቡት። በጸሎታችሁ አስቡት። ቻሎነ ለምች ሌላ ምንም ምን አልችልም። በቃ አቅም አሁን አጣሪ ያቀተኝ ትንሽ ነው። እኔ አልገረ ልጅም አቃተችኝ። በቃ ልጅም አቃተችኝ። ለእሷ መልስ መስጠት አቃተኝ። ምን ልበላት? እናቷም ሌላ ምንድን ነው የምትለኝ? ሁል ጊዜ ሁሉ በጣም አቅፍኛለሁ እና ለእግዚአብሔር ሁሉ ነገር ፈጥቻለሁ። አሁን ለመላድ ከላይ ያድነው
የኔማ ቤት በቃ አይዘኑ። ከፈጣሪ ጋራ የሰው ልጅ ኢትዮጵያ የሚችለውን እንደሚያደርግተኛ ነን። ፈጣሪም ወደሱ ፊቱን ያዞራል። የተቻለን እናረጋለን። እርሶንም ከእርሶ ጋርም እንደዚሁ እንደውልዎታለን። ኮንታክታችን ይከተላል። ፈጣሪ ይርዳዎት። ሁላችንን ፈጣሪ ይርዳን። አይዞት። እስቲ አንድ ጓደኛ የሚለዋል አጠር ያለ
ምናልባት እንግዲህ በዚህ በአስቸጋሪ ሁኔታ ላይ መኖሩኛንም እጅግ በጣም ስሜታችን የነካን ትልቅ ነገር ነው። ምናልባት ማገር ውስጥ ያለውን ሰላማዊ ትግል ሂደትም የሰብአዊ መብት ጥያቄ ውስጥ የከተተው ነው። ከዚህ በፊት ያሉ ሁኔታዎች እንዳሉ ነው። እንድትበረችልን እንፈልጋለን። በዋናነት ግን ምናልባት አብሮሽ በአስተማሚነት ያሉ ሰዎች ማግኘት የምንችል ከሆነ አብረሽ ያሉ ዳንኤል ካለ ምናልባትም ስላለው ሁኔታ አንዳንድ ነገሮችን መጠየቅ ብንችል ብለን እናስባለን። ያለው ሁኔታ እውነት ለመናገር የኢትዮጵያ ሙሉ ሕዝብ ከኢትዮጵያ ውጭም ኢትዮጵያ ውስጥም ያለ ያቃል። ይህንንም ስርዓተኛ የምንጠይቀው የህገ መንግስቱን መብት ተጠቅሞ የሰው በህይወት የመኖር መብቱ እንዲጠበቅለት ነው። በዚህ አጋጣሚ የምንጠይቀው ምናልባት ዳንኤል አብሮሽ ካለ ማግኘት ብንችል። መቤቴ አንቺን በጣም እናመሰግናለን። እግዚአብሔር ምሕረቱን ያወርዳል። እግዚአብሔር መልካም ነው። እንጸልያለን። አብረሽ ሁል ጊዜም በሚኖረው በማንኛውም ሁኔታ አብረሽ አብረንሽ ነው ያለነው። በርችልን። እናመሰግናለን በጣም። አብሮሽ ያለው ዳንኤል ካለ ብናገኘው።
ሃሎ ሃሎ አጠገቦት ከሚያስታምሙት ውስጥ አብሮት ከሚረዱት ውስጥ አቶ ዳንኤል የሚባሉ አሉ ወይም ሌላ?
አዎ አዎ፣ አቶ ዳንኤል አሉ። ልስቶት ስኩላ አቶ ዳንኤል
ቢያቀርቡልን አቶ ዳንኤልን። ኦኬ
እሺ 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 እሺ። ቆይ አንድ ጊዜ መልስ ደውሉልኝ። ዳንኤል ቆይ ይቅርታ፣ በጣም
መልሰውን ከኮንታክት እስከምናደርገው ዳንኤል ማግኘት እስከምንችል ድረስ ቴክኒሽያናችን እንጠብቃለን። እርስዎን በጣም ነው የምናመሰግነው። መልሰን ለማግኘት እንሞክራለን።
ሄሎ
ሄሎ፣ ዳንኤል።
አቤት።
ጤና ይስጥልኝ። ከወይዘሮ ቤተልሔም ጋር አጠር ያለ ቆይታ አድርገን ነበረ። ስላለው የሀብታሙ የጤና ሁኔታ በተወሰነ መልኩ አስረድታ ነበረ። እጅግ በጣም ስሜትን የሚፈትን
ድምጽ በጣም ይርቃል።
ኦኬ። ስሜትን የሚፈትን እና በጣም ከፍተኛ። ሄሎ ሄሎ፣ ይሰማል?
አሁን ይሰማኛል፣ ግን በጣም ድምጽ ይርቃል፣ ጥራት ይጎላል።
ኦኬ ኦኬ። ሃሎ 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 ሃሎ። ይሰማል አሁን? እንዴት?
አቤት።
ኦኬ። ይሰማሃል አሁን?
በትንሹ ይሰማኛል።
ኦኬ።
በትንሹ ይሰማኛል። በትንሹ ትራምለት።
ኦኬ።
አዎ፣ እንደዚህ
አሁን ይሰማል አይደለም? ሃሎ ሃሎ ሃሎ። አቶ ዳንኤል
ሃሎ
ለቀጥል ይሰማል?
አዎ ይሰማል። ግን ያንሳው እስቲ እንቀጥል። ለማንኛውም በመሃሉ ተሳክል ይሆናል። እኛ ለነገሮች
በጣም ጥሩ። ከወይዘሮ ቤተልሔም ጋር አጠር ያለች ቆይታ አድርገን ነበርና ለማወቅም የሞከርነው አሁን ያለበት የጤና ሁኔታ ሀብታሙ አያሌውን በዝርዝር ለመጠየቅና ለማወቅ ሞክረናል። በደረሰን መረጃም ሃሎ ሃሎ
ያለ
ጤና ይስጥልኝ ተመልሰን መጣናል ሃሎ
ጤና ይስጥልኝ
ኦኬ አቶ ዳንኤል አቶ ዳንኤል
አቤት አብሬ
ይስማውታል አሁን ትንሽ አስቸግሮን ነበር ለመገናኘት አሁን ይስማውታል
አው ትንሽ ደና ነው
በጣም ጥሩ እንግዲህ
ከተና በማሉም ይስተካከል ይሆናል
ኦኬ በጣም ጥሩ እንግዲህ ስካውን በነበረው ሂደት ወይዘሮ ቤተልሔምን የአቶ ሀብታሙ አያሌውን ባለቤት አግኝተን ስላለው ሁኔታ ለመረዳት ሞክረናል እጅግ በጣም ልብ የሚነካና እውነት ኢትዮጵያዊነት እዚህ ደረጃ ላይ እንደደረሰ የሚያሳይ ሁኔታ ነው የነበረው ግን ምናልባትም በህግ አካሄድ ሂደት ላይ እርሶን በቅርብ ስላሉ ያለው ሁኔታ ምን ያክል ርቀት ተሂዶበታል ይሄ ከተላ ዩ ህገ መንግስት መሰረታዊ ጥያቄዎችን ማንጻር መከበር የነበረበት የሰው ልጅ በህይወት የመኖር መብትን ጥያቄ ውስጥ የከተተ ነውና በህግ አንጻርም ባሉ አንዳንድ ሁኔታዎችም ምን ያክል ርቀት ተኪዷል የሚለውን ነገር አድማጭም እንዲሰማን ብለን ነበር እሱ መጠየቅ የፈለግ ነው
አይ ቲንክ ጥያቄው እንግዲህ ከሀብታሙ ጠንነትና ሁኔታ ጋር የሚያዝ መስለኛል ሰዎች በተፈጥሯቸው ሄሎ
ሄሎ ሄሎ ይቀጥሉ እየሰማሁት ነው
ሄሎ
ሄሎ ይቀጥሉ እየተሰሙኝ ነው
እሺ እሺ ሰዎች በህይወት የመኖር መብታቸው በህግ ተጽፎ የተቀመጠ ነገር ነው። በህግ ባይጻፍ እንኳን ሊከፈው የማይችለው ነገር ይሆን የሚሆነው ማለት ነው። በእኛ አገር አሁን ባለው በኢትዮጵያ ኮንቴክስት እየሆነ ያለው ነገር ይሄ አይደለም። አንድን ዜጋ በፈለጉበት ሰዓት አንቆ ይወሰዱ ያሰሩ እየደበደቡ ለአደገኛ ህመምና ስቃይ የማድረግ ሁኔታ በኢትዮጵያ ውስጥ አለ ለሀገራችን አለ። ይሄ ደግሞ ወንድማችን አሁን በሀብታሙ ላይ እየደረሰ ያለው መከራ እና አሁን እሱ ለክፉ ጤና ችግር ጤና መታወክ ላይ የወደቀበት ሁኔታ ከዚሁ ጋር የሚያያዝ ነው። ስለዚህ በምንም አይነት መመዘኛ በምንም አይነት መስፈርት ወንጀል ሰርቶ ተብሎ የተጠረጠሩ ሰዎች ሊያዙ ይችላሉ፣ ሊመረመሩ ሊጠየቁ ይችላሉ። ነገር ግን በአካላቸው በጤናቸው በህይወት የሚኖር መብታቸው በሚገፍ መልኩ እንደዚህ አይነት ስቃይ ውስጥ መክተት በግሌ ትክክል ነው ብዬ አላምንም። እየታገልን የኖረውም ይሄ ሁኔታ ስለሚፈጸም ነው። ነገ በእኛ ላይ እንደሚፈጸም እያወቅን ኩላንትና በተፈጸመው ድርጊት በዜጎቻችን ላይ በወገኖቻችን ላይ በወንድሞቻችን ላይ እየተፈጸመው ነገር ስናውቅ መተናል፣ በእኛ ላይም ደርሷል። ስለዚህ በምንም አይነት በህግ መፍረድ በህግ አግባብ ብቻም ሳይሆን በተፈጥሯችን ፈጣሪ በሰጠን መብታችን ከዛው አንግል እንኳን ብናይ እየተደረገ ያለው ነገር ትክክል ነው። የነገ እምነት የለኝ በዚህ ጉዳይ ናንደም ለመጨረሻም መንግስት ጠያቂ ነው፣ የመንግስት አካላት ጠያቂዎች ነው። በሀብታሙ ህይወት ላይ የተፈጸመው ነገር ሀብታሙን ጋር እኔ እርጭም ኪሎ ሜትሮችን ተጉዘን ሰርተናል። ከሰሜን ጫፍ እስከ ደቡብ ጫፍ ከምስራቅ እስከ ምዕራብ ድረስ ሄሎ
ሄሎ ሄሎ ይቀጥሉ
ሄሎ
ይቀጥሉ እየተሰማ ነው ይቀጥሉ አትሉኝ?
አዎ ከሰሜን ጫፍ እስከ ደቡብ ጫፍ አብረን ሰርተናል። ከመታሰሩ በፊት እስከ መጨረሻው ቀን ድረስ አብረን እየሰራ ነው። ያብታሙ ግለሰባዊ ጠንነቱንም ሆነ ባህሪውንም ሆነ ፍላጎቶቹን ሁሉ መሻቶቹን ምኞቶቹን ሁሉ አቃሉ። ይሄ ልጅ ከመታሰሩ ጤናማ ነው። አንዳንዴ ጨጓራ ህመም አለበት። እሱ ምግብ ይመጣዋል እንጂ ይህን ያህል ትልቅ ችግር የሚያደርግ አልነበረም። እና ማዕከላዊ ከገባ በኋላ ነው ይሄ ሁሉ ማጥበብ ልጁ ላይ መጣበት። ሁለቱም ኩላሊቶች ችግር ላይ ወድቋል። ግራ እግሩ ችግር ላይ ወድቋል። አሁን ደግሞ ኢምራይስ የሚባለው ወደ መጨረሻው ደረጃ ላይ ደርሰው አሁን ማታ እራሱ በጣም ብዙ ደም ስለስማ ያደረው እና በእንደዚህ አይነት ችግር ውስጥ የወደቀው ከእስር ሁኔታ ጋር የተያያዘ ነው። ሰላምንም ሊሆን አይችልም። እኔም ያለፍኩበት አብረን ነበርን ማዕከላዊ ተፈጽሞበት ጊዜ። ስለዚህ በዚህ ጉዳይ ላይ የሚጠየቀው አካል በታሪክ ተጠያቂ ይሆናል ማለት ነው።
ያው ሄሎ አቶ ዳንኤል፣ ምናልባትም አያይዘው ለኢትዮጵያ ሕዝብ ማስተላለፍ የሚፈልጉት መልእክትም ካለ በዚሁ ጠቅለል ብናረገው፣ ያለን ሰዓት ማንጸር በጣም ትንሽ ስለሆነች የሰጡ መልእክት ትልቅ ነው። ለኢትዮጵያም ሕዝብ ማስተላለፍ የሚፈልጉት መልእክትም ካለ በዚሁ አጋጣሚ እንዲነግሩን በትህትና ጠይቃለሁ።
ጥሩ ጥሩ። ያ እንፈልገው ነገር ቀደም ተናግሬያለሁ፣ ለምን አስሩን ለምን እያለን አይደለም። ግን ምንድነው አሁን ችግር ላይ ወደቀው ሰው ነገት ነው ወዲያ የተባለ ከዚህ በፊት 2 አመት ሙሉ ህክምና ሳያገኝ ነው የቆየው። አሁን ደግሞ ከተፈታ በኋላ ህክምና በራሱ ወጪ ነው እነሱ አታክሙ አላልንም። በራሱ ወጪ የሚታከመው ኢትዮጵያ ህዝብ የሚያሳክመውን ሰው ሀገር አትወጣም ብለው መከልከሉ አሁንም ሌላ ጥፋት ነው፣ ሌላኛው ጥፋት ነው የሚሆነው ማለት ነው። ስለዚህ በአስቸኳይ ኢትዮጵያ መንግስት ይሄ ልጅ እንፈልግበት ሀገር፣ ጎረቤት ሀገርም ይሁን አውሮፓም ይሁን አሜሪካም ይሁን ሩቅ ምስራቅም ይሁን ኤዥያም ይሁን የትኛው አህጉር ሄዶ እንደ ዜጋ እንደ ሰው ተንቀሳቅሶ ጤናውን ለጤናው የሚሆን ህክምና እንዲያገኝ መንግስቱም እንዲደርስና እንዲሰጥ ነው እኔ የሚጠይቀው። የኢትዮጵያ ህዝብ ደግሞ ይሄ ሁኔታ ተግባራዊ እንደሆነና የዚህ ልጅ ተናገጠበት ኢትዮጵያ ህዝብም ግፊት እንዲያደርግ ለኢትዮጵያ ህዝብ ጥያቄ ለመጠየቅ ይፈልጋለሁ።
አቶ ዳንኤል እጅግ በጣም እናመሰግኖታለን። በዚህ በስዊድን አካባቢ ያሉ ኢትዮጵያኖች፣ ይሄን ሬዲዮ የሚያዳምጡ ባለም ዙሪያ ያሉ ኢትዮጵያኖች በተለያዩ መንገዶች ይሄንን እርዳታ የሚደረገውን ለማድረግ ሙከራ እያደረጉ ነው። እስከ መጨረሻው ድረስ የሚቻለው እናደርጋለን። እጅግ በጣም እናመሰግናለን። ባለቤት የአቶ ዳንኤልን ባለቤት ከጎን ሆነው ያጽናኑልን። ይቅርታ፣ የአቶ ሀብታሙን ባለቤት ከጎን ሆነው ያጽናኑልን። እርሶም ሌሎችን ጓዶቻቸው ከርስ ከጎናቸው እንደማይጠፉ ባለሙሉ ተስፋ ነን። እናመሰግናለን። ጌታዬ ጤና ይስጥልኝ።
እግዚአብሔር ይስጥልኝ። እግዚአብሔር ያክብርልኝ። እግዚአብሔር ይስጥልኝ። አመሰግናለሁ።
ፕሮግራማችን እስከ 6 ሰዓት ድረስ ይቀጥላል። በመሐከሉ ያቋረጥ ነው አንድ እንግዳ አለን። አቶ ጥላይ ጋር ያለውን ውይይት አጠር ያለ አርገን እንቋጫለን። ከጥቂት ደቂቃ በኋላ አቶ ጥላይ ጋር ደግሞ ውይይት እናደርጋለን። ግን አጠር ያለች ውይይት እናደርጋለን። ከዛ በኋላ እንግዲህ እዚህ አካባቢ ያለውን መሰብሰብ የጀመሩትን አቶ ሙሉጌታንና ወይዘሮ ትዝታን የሚሉንን ለመስማት እንሞክራለን። እነሱም ከደወሉልን
Thank you.
ጤና ይስጥልኝ አድማጮቻችን ተመልሰን ብሉ ወደ ፕሮግራማችን ገብተናል ከዚህና ማስረጫ በፊት አቶ ጥላይን ከኬንያ ደውለን እያነጋገራቸው ነበርና ሰዓት የዚህና ሰዓት ገድቦን የግድ ውይይታችን ለመግታት ተገደን ነበር ስለዚህ ያሳቸውን አግኝተን ወደ አየር ተመልሰውልናልና ከሳቸው ጋር የነበረን ቆይታ ምናልባት አጠር አድርገን ለበጠቅላል ሞክራለን አጠገቤም ኢየሩሳሌም ስላለች በጥያቄዎች ታገዘኛለች እና ያ መጨረሻ ላይ ያ አቶ ጥላይ ይሰማታል
ይሰማኛል
በጣም ጥሩ ውይይታችን ከመግታታችን በፊት የመጨረሻ ጥያቄ የነበረው እርሶ በሐሰት እንዲመሰክሩ በአቶ ሀብታሙ ላይ ተጠይቀው ከወር በላይ የእስር መንገላታት እንደደረሰበትና በዛም ጫና የተነሳ ተስማምተው እንደነበረና ያንንም ተከትሎ የተለያዩ ጥቅማ ጥቅሞች እንደሚጠበቁለት ተናግረው ነበርና ምናልባት ከዛ በኋላ የሆነው ነገር ጠቅላላ አርገን ቢነግሩና ለቀሪውም አድማጮቻችን ያሉትን ያሉትና ሐሳብ አስተያየት ቢነግሩን ጠቅላላ አርገውና በዋናነት ግን እርሱ መሰከሩ ወይ ከዛ በኋላ የሆነው ሂደት ምንድነው የነበረው
anyway ከነሱ ካሰሩን በኋላ በሱ ላይ ያለውን ጫና የማህበር ዶክመንቶች ምክንያቱም ጻፊ ነበር እኔ በማህበሩ ላይ የማህበሩ ዶክመንቶች ኦሬዲ መረጃዎች እንቅስቃሴ የሚያደርጉ ሰዎች ማህበሩን የሚረዱ ሰዎች እነማን እንደሆኑ መረጃዎች እንደሰጣቸው ፈለጉ እኔ ማቀው ነገር የለም ሲክሬት ነው በሚል ያው የተለያየ ስቃይ ደርሶብኛል ይሄ ካለቀ በኋላ ሀብታማዬ ያለው ላይ ምስክርነቱን እንድሰጥ ነው በጣም ጫና ፈጥሮ የነበረው ያንን አላረግም በማለት ያስረው የነበረ ካሰሩኝ በኋላ ከተወሰነ ጊዜ በኋላ ፍርድ ቤትም አልቀርብም ምንም አልልም በአንድ ነገር ከተስማማህ ግን ልንፈታህ እንችላለን የሚል አቅጣጫ አስቀምጡ እንደምንድን ነው ልስማማ የምችለው ምስማማበትን ነገሩኝ አልኳቸው ከኛ ጋር ምንስማማበት አንድ ነገር እንካለን አሉኝ ኦሬዲ እሱን ለመስማት ፈቃደኛ ነበርኩኝ ተመሰከራለህ እኛ ከእስር ቤት ገንዘቡን ከፍለን 3000 ብር ከፍለን ዳኛው ጋር ተቀርባለህ ዝም ብለህ ትወጣለህ አሉኝ ከወር ከ15 ቀን በኋላ ዳኛ ጋር ቀረብኩኝ ያው ዳኛውም ዝም ብሎ አልጠየቀኝም ምንም አላረኝም 3000 ብር አስጥቶ ፈረመ ያው የፍርድ ቤቱ ሂደትም ይሄ ነበር ፍርድ ቤቱም ይገርም ነገር አባላቱ በኢህአዴግ አባላቶች የተያዘ ነበርና የታዘዙትን እንደሚፈጽሙ እኔ አንዱ ምስክር ነኝና ምስክርነቱን እሰጣለሁ መናገር ያለብኝ ነገር ያላችሁኝ እፈጽማለሁ ምንም ችግር የለውም ብቻ እናንተ የዛሬን ልቀቁኝ ወጣለሁ አልኳቸው በዚህ ተስማማ ወጣው እንደወጣው የሚገርም ነገር ክትትል ይደረግብኝ ነበር ያለውበት ቦታ ያዩ ነበር መንቀሳቀስ ይከታተሉ ነበር በዛ መሃል ላይ ተነስቼ እኔ በነሱ ባላሰቡት መንገድ ለሊ ተነስቼ ከሀገር ወጥቻለሁ ማለት ነው
ያው ወጣው ሰዓት መሰከረበት ማለት ነው በሐሰት ያው
መሰከረበት ሰዓት ነው ምክንያቱም እነትን እንዴት ብዬ ጋፈጣለሁ ስተት የሆነ ነገር ይሄንን በል ይሄንን ብለው ነው የሚሰጡ ወረቀቱ ያንን ደግሞ ህሊና ማይፈቅድም እንዳንድ ሰው ህሊና የማልፈቀደልኝም
ያንዱ ምክንያት የመሰደደ ምክንያትም ይሄ በሐሰት መስከረ የተባልክበት ከአቶ አታምቱ ጋር የተያዘው ኬዝ ነው
በሐሰት መስከረና ጋዜጦች ላይ ጽፍ ነበር ጽሁፎች ሁለተኛ የወጣቶች አመራር ነበርኩኝ ወጣቶቹ ያዳመጡኝ ነበርና ትንሽም ቢሆን የተወሰኑ ቢሆኑም ያዳመጡኝ ነበር ማለት ምናገረው
የወጣቶች ባለራእይ ማህበር መሪ እንደነበርክና ቃልን እሱ ጋር መጨረሻ ላይ ግን ዋናው ይሄንን መስክርነትም ለመመስከር ባለመፈለግ አንተና መሰል ጓደኞቻችሁ ወደ ስደት ነው የተገባው በወቅቱ በቅርበትም እኔ ሳክ ስለነበረ ነው የጥላይ መሰደድ ዋናው ምክንያት ይሄ ነበር
ያ
አቶ ጥላይ ትልቁ ነገር ይሄ ተመልሰን መተን ሰፋ ያለው ይት እንደምናደርግ ባለሙሉ ተስፋነና አሁን የ ፕሮግራማችን ሰዓቱ ያለቀች ነውና ከይቅርታ ጋራ እጅግ በጣም እናመሰግናለን ለሰጠህን ኢንፎርሜሽን ግን ወደፊት ተመልሰን እንደምንመጣና ፈቃደኛ እንደምትሆን በመንጠይቅ ጊዜ ባለሙሉ ተስፋነን ጤና ይስጥልኝ ጌታዬ
እሺ አመሰግናለሁ እኔም እጅግ በጣም
አድማጮቻችን እንግዲህ ሰዎች እየደወላችሁ ይሄንን ሁኔታ የተሰማችሁን በስልክ እየገለጻችሁልን ነው
እኛም እንደናንተው መጽናናት እኛ ልናጽናና አቅሙ የለንም። በተለይ ብዙ ሴቶችና እናቶች የደወሉ ብዙ የተናገሩት አለ ያለቀሱም አሉ። ግን እኛ ጋር ደውላችሁ ለማጽናናት ስሜታችሁ መግለጽ ትላላችሁ፣ ግን እኛ ማጽናናት እንደናንተው ነን። እኛም እንደናንተው ሰዎች ነን፣ ማጽናናት የምንችል አይመስለኝም። ለማንኛውም ሁላችንንም ፈጣሪ ይርዳን። እንዲህ አይነቱን በህዝብ በሀገር ላይ የመጣ ፈጣሪ መልሰው ነው የምንለው። እኛ ማድረግ የምንችለው ከመላቀስ ባሻገር የምንችለውን ሰው ያቅሙን ኮረወረ ፈሪ አይባልም ነውና የምንችለውን ማድረግ ነው። ገንዘብ ከቻልን ገንዘብ፣ አቤቱታ ማለት ከቻልን አቤቱታ፣ ሎቢ ማድረግ ከቻልን ሎቢ፣ በምንችለው ነገር የምንችለውን ማድረግ ነው። ፕሮግራማችን ሊጠናቀቅ አንድ 10 ደቂቃ ቀርቶታል። ከዚያ ቀደም ብሎ ግን አቶ ሙልጌታና ወይዘሮ ትዝታ ይሄን ነገር እርዳታ ማሰባሰቡን በተመለከተ የሚሉን ነገር ስላለ ወደ እነሱ ወስዳቸዋለሁ። ከጥቂት ደቂቃ በኋላ እነሱን እናዳምጣለን። ሃሎ ተናስተልኝ። ሃሎ
ሃሎ ተናስተልኝ። አህመድ
አቶ ሙልጌታ የሬዲዮኑ የዝግጅት ክፍል ኃላፊ ነህ። ይሄን ነገር ስትጀምሩ አንተና ወይዘሮ ትዝታ ምንድነው ባጭሩ 2 ደቂቃ 3 ደቂቃ ነው መሰጣችሁ፣ ምንድነው የተነሳችሁበት ምክንያት? ምን ያህልስ ሰብስባችኋል? አጠራጠር
አው የተሰበሰበውን ሙሉን ኢንፎርሜሽን ትዝታ ተናገራለች። ግን ምንድነው እኛ ወደዚህ የገባ ነው ምንድን ነው የሚያስፈልገው? ሀብታሙ ምንድን ነው ማድረግ ያለብን? እንደ አንድ ታጋይ፣ እንደ ጠንካራ አንበሳ ለሆነ ልጅ፣ የትግል ጓዶች ነን የምንለው ወይም በሰብአዊ መብት ምናምን ሰዎች፣ ለዚህ ልጅ ምን ማድረግ አለብን በሚል ነው አውርተን ይህንን ነገር ያደረግነው። ሌላው የኢትዮጵያ ድምፅ ሬዲዮ ተባብራችሁናል፣ እናመሰግናለን። እንደንትን አሁን የምንናገረው የኢትዮጵያ ድምፅ ሬዲዮ መርዳት ለሚፈልጉ የኢትዮጵያ ድምፅ ሬዲዮ አካውንት አለው እና ወደዛ ሲያስገቡልን ለሀብታሙ አያሌው ብለው በዛ በፕላስ ፖስቲሮ ነው በሱ እንዲያስገቡልን ነው የምንፈልገው። ትዝታ መስመር ላይ ስላለች እስኪ ትንሽ የተሰበሰበውንም ሆነ ሌላውን ነገር ወደ ትዝታ እንሂድ።
ወይዘሮ ትዝታ ሀሎ ትዝታ ትዝታ ትዝታ
አቤት
አሎ አይሰማል። እንግዲህ ሙሉጌታ ይሄን ብሎናል፣ አንቺ ደግሞ ምትይን ይሄን ነገር በተመለከተ ምትይን ነገር ካለ
በቃ። ዋናው እንግዲህ ብዙ ጊዜ እንደምታወቀው ኢትዮጵያውያኖች መተባበር ብዙም ልምድ አለን። እንደዛም ሆኖ ግን አንድ ሰው ሞተ ሲባል ሞር እንተባበራለን፣ በህይወት እያለች ያንን ሰው ለማዳን ከመረባረብ ይልቅ ማለት ነው። ስለዚህ ዋና ብዬ እንደው እንደ ትልቅ ነገር ነው ብዬ የማስበው ለወደፊትም ትምህርት ይሆናልም ብዬ የማስበው ነገር ቢኖር ይሄ ሰው እንግዲህ ለሀገርና ለህዝቡ ነው ባደረገው ስራ እንደ ወንጀል ታይቶበት እንዲህ እንዲሰቃይ ያደረገው። እኛ ደግሞ አትሊስት እንኳን ትንሽ ነገር ማድረግ የምንችለው ካለንበት የሞራል ድጋፍና የገንዘብ ድጋፍ ነው። እኛ አሁን የሰጠነው ገንዘብ ትልቅ ነገር ሆኖ ትልቅ ለውጥ ያመጣል ከሚለው አንጻር ሳይሆን አትሊስት ይህንን አድርገናል እና ማድረግም ስላለብን መደረግ ያለበትን እንደ ግዴታችን አይተን እንትን ለማለት ነው፣ ለማስተባበር ነው። እና እንደተባለው ያው የተወሰኑ ሰዎች በየግላችን ኮንታክት አድርገን እንሰብስበናል እና ያው አሁን ሙልጌታ እንዳለው ህብረተሰቡ መሳተፍ አለበት። ይሄ የተወሰኑ ሰዎች የተወሰኑ ግሩፖች ግዴታ ሳይሆን ማንኛውም ሰው ሆነ ሰው እስከተፈጠረን ድረስ ሰብአዊነት መብታችን ሲነካ ሁላችንም መነሳት ያለብንም። ይሄ የአይዲዮሎጂና የእንትን እንትን ወያኔዎች እንኳን አሁን እንደው ሳት ብላችሁ ብትሰሙ ይሄ ሬዲዮ ሰውንም ብላችሁ ካመናችሁ በዚህ ነገር ላይ አስተዋጽኦ እንድታደርጉሉ ለእነሱም ነው መልእክት ማስተላለፈው። አስተዋጽኦ
ነው ወይዘሮ ትዝታ
አቤት
ምናልባትም አያይዘው በዚህ አጋጣሚ በዚህ ገቢ ማሰባሰብ ስራ ላይ መሳተፍ ለሚፈልጉ ሰዎች ሙሉ መረጃዎችንም ማድረስ ቢቻል ጥሩ ይሆናልና ምናልባት ስልኮትንም ሆነ የባንክ አካውንት በተጨማሪነት ካለ ይሄንን ግልጽ አድርገውልን ቢያልፉ ይሄንን ፕሮግራም ያዳመጡ ሰዎች በፍቃደኝነት ሀብታሙን ለማገዝ የሚደረገውን ስራ ማገዝ የሚፈልጉ ካሉ ሙሉ መረጃ ብትሰጪልን
እንደተባለው እንግዲህ ይሄ ነገር መፈጠሩ ስለታ ምን ማድረግ አለብን? ቁጭ ብለን ብቻ ከፍራችን የመጠጥን ማዘናችን እንትስ ማሳየት ሳይሆን ምን ማድረግ አለብን? ይሁን ነገርና ከሚለው ነው የተወሰነ ደቂቃ ወሬዎች አውርተን ይሁን እናሰባስብ ያለው ለትልቅ ድርጅቶች በግለሰቦች የተነሰነውና ይሄን ነገር ለመሳተፍ የሚፈልግ ሰው ቁጥር ሰጣለሁን በዛ መደወል ይችላሉ። በኔ በኩል ከሆነ 0707746916
0707746916 ነው።
ደውልልኝ በኔ ከሆነ ሙልጌታም እንግዲህ ሌላ ቁጥር ካለው እሱ ምስልና በሁለታችን ኮንታክት አድርገው እንዴት አድርገው ገንዘቡን መስጠት እንደሚችል እናሳውቃለን። እና ቀናቶች እየሄዱ ስለሆነ ይሄ ዛሬ ሳምንት አርጌ ቆይስ ምናምን ምን ልለው ነገር አለም።
ምናልባት አካውንት ነምበርም ካለ አያይዞ ቢነግሩልን በዚህ አጋጣሚ።
እንግዲህ ማህበረሰቡን የሚያሳትፍ ነገር ስለሆነ ከተቻለ ሬዲዮኑ ፈቃደኛ ከሆነ በሬዲዮ አካውንት ስማቸውን እንትን ይያሉ ቢነግሩልን እሱን አስበናል። ግን በግል ደግሞ አካውንት ውስጥ አናስገባም። በግል ነው ኮንታክት ያድርጉንና ካለው ነው እንዴት ምን እንደምናመቻች እንትን ማለት እንችላለን። ለሰዎቹ ይደውሉልና በዚህ በሰጠውን ቁጥር ምን እናመቻችበትን እንትን ማለት እንሞክራለን።
ሙሉጌታ መስመር ላይ ነህ?
አሎ
ሙሉጌታ መስመር ላይ ቆም። ልክ እንደ ትዝታ አንተም ስልክ ቁጥሩን ብትሰጠን።
ኦኬ 073 77 157 63።
ድገመው
073 77 157 63።
ትዝታ አንዴ ድገመው ያንቺን
070 774 6916።
በጣም ጥሩ። የሬዲዮኑን አካውንት መቃል ያላከውም
የሬዲዮኑን አካውንት ላይ እናገራለሁ።
አታክ
9251844 38
+0 ነው ማለት ነው።
+0 ነው 9251844 38።
ግን በሬዲዮኑ የሚያስገቡ ሰዎች ሀብታሙ ብለው ይጻፉ። ዝም ብለው ካስገቡ የሬዲዮኑ ገንዘብ ያጆች አያውቁም። ሀብታሙ ብለው ይጻፉ። ይሄንን ደጋግሜ እነግራለሁ። ሀብታሙ ብላችሁ ጻፉ። በጣም እናመሰግናለን። አቤት
አንድ ማስተላለፍ የምፈልገው መልእክት አለ።
ኦኬ አንድ ደቂቃ አለ።
ኦኬ የሀብታሙ ስቃይ ማናችንም በፎቶ ነው ያየነው። ግን ዛሬ ኢንተርቪው ተደረገ ባለቤቱ የነበረውን ሰቆቃ ሁላችንም ሰምተናል። ይሄንን ድምጽ እየሰማን እንዳልሰማ ከመሆን እንደው በእግዚአብሔር ስም አቅማችን የፈቀደውን ያህል ሳንሳሳ በዚህ ልጅ እርዳታችንን እናድርግ፣ ህይወቱን እናድን። ይሄንን ነው የምለው። አመሰግናለሁ።
እናመሰግናለን ትዝታና ሙሉጌታን።
ለጊዜው ማለት እንግዲህ ይሄንን 24 ሰዓት እንግዲህ ሁለተኛ ቀናችን ነው ስናሰባስብ ከአንድ 10 ሺህ በላይ ሰብስበናል። ፈቃደኛ ሆኖ ሰው 10 ሺህ አንደርሰናል። ትብብሩ ይቀጥል። በጥር ጊዜ ጥሩ ውጤት እንደምንል ተፈራርቃለሁ።
በጣም እናመሰግናለን ሙሉጌታና ትዝታ። በግል ፍላጎት ተነሳስታችሁ ይሄንን ሰባዊ ድርጊት በማከናወናችሁ በሚቀጥለው ሳምንት እንትም ይሄንኑ በተመለከተ ከእናንተ ጋር ውይይት እናደርጋለን። ኢየሩሳሌም ይሄንን ዝግጅት አንቺና መብራት ናችሁ እንትን ያላችሁትና እስቲ አጠናቁት።
ያ በዋናነት ምንድነው ኢየሩሳሌምንም እዚህ ጋብዘን ስቱዲዮ ድረስ ጋብዘን ያላችሁን ከተም ያላችሁን ኤክስፒሪየንስ እንድታካፍሉን ያረግ ነው። በዋናነት ማን ያርዳ ይቀበረ ማን ይናገር የነበረ ይሎን ብልሂል መሰረት አድርገን ነው እስካሁንም ያወያየናቸውም ሰዎች በአካልም በተግባር የሚያውቁት ነውና መጨረሻ ላይ በጣም ነው እናመሰግነው ምትዩ ነገር ካለ
መጀመሪያ በተለያዩ ፓልቶኮች ላይ ከተለያዩ ከመላው ዓለም እየሰሙን ያሉ አድማጮች የሰጡኝ አስተያየት አለ። ኢፒአርዲኤፍ አትበይ ወያኔ
አሁን ነው እንደዚህ አሉሽ?
አዎ
ህወሓት በይ ለማለት የፈለኩት ምንድነው እኔ የኢትዮጵያ ኢፒአርዲኤፍ ተብሎ ሌብል ተደርጎ ግን በዛ ደረጃ የማይንቀሳቀስ አካል በመሆኑ ነው የከዳሁት ይሄንን ቃል አልኩ ማለት እነሱ ናቸው ማለት አላ እሱ ነው ይያጋለጥኩ ያለውትና አድማጮቻችን ይስም መጠቀሜ አመኝበት ሳይሆን በዚህ ስም የሚንቀሳቀስ ነገር ግን ወንበዴ የሆነ ኃይል እንዳለ የማመን ሰው ነኝ በዚህ
ተረዱልኝ ነው
ምትል ሌላው ደግሞ በአጭሩ ማለት የምፈልገው ለሀብታሙ መድረስ አለብን በቀጣይነትም ለቤተሰቡ ድጋፍ መሆን አለብን ሁላችንም በዚህ አላማ ላይ እንረባረብ ነው አመሰግናለሁ
እንግዲህ የኢትዮጵያ ድምጽ ሬዲዮም በዚህ ዝግጅት ላይ ለተሳተፋችሁት በሙሉ ከፍ ያለ ምስጋናውን ያቀርባል በሚቀጥለው ሳምንትም ይሄን ነገር እንከታተላለን ሙልጌታንም ትዝታንም የት እንደደረሱን ጠይቃቸዋለን ኢትዮጵያዊው ደግሞ ይሄንን ተከታትሎ አብሯቸው እንደምሰራ እንሰም እርግጠኛ ነን ጤና ይስጥልን እስከ ሳምንት መልካም ሳምንት የገዛ ገላይ ሳታየታሰብኩ